ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። የደቡብ ሱዳን መንግስት ህዝባዊ ወያኔ ሀርነት ትግራይ የሚመራው መንግስት ላይ ጥቃት የሚፈጽመው አማጽያንን እየረዳ እንደሚገኝ ተገለጸ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቸር የሚመራው ቡድን ነው ህዝባዊ ወያኔ ሀርነት ትግራይ የሚመራውን መንግስት እያጠቁ ያሉትን አማጽያንን ደቡብ ሱዳን ትረዳለች ሲል ያስታወቀው። የሳልቫኪር መንግስት የአኝዋክ የኦሮሞ ኑዌርና የደቡብ ሱዳን ሙርሌ ጎሳ ተወላጆችን በማደራጀት የጦር መሳሪያ ድጋፍ በመስጠትና በማሰልጠን ተግባር ላይ መሰማራቱን የአማጺ ቡድኑ መሪ ማቸር ቃል አቀባይ ገልጸዋል። ህወሓት ከሰሜኑ አቅጣጫ በተጨማሪ በሌላ በኩልም ጦር የሰበቁ ኃይሎች አድፍጠውበታል የሚለውን መረጃ ያጠናከረ ነው ተብሏል። የማቸር ወቀሳው ከተረጋገጠ ለህዝባዊ ወያኔ ሀርነት ትግራይ መንግስት ሁለት ግንባሮች ያሰጉታል። በኤርትራ በርሃም የመሸ ጉትና በጋምቤላ በኩል ያደፈጡት ህዝባዊ ወያኔ ሀርነት ትግራይ የሚመራው መንግስት ጦሩን በጋምቤላ በኩል ወደ ድንበር ማስጠጋቱም እየተነገረ ነው። በሌላ ወገኖች መረጃው ማስተባበያም ማረጋገጫም እስካሁን አልተሰጠውም። ኤርትራም ከሚገኙት የተፋላሚ ኃይሎች ዘንድ ኢትዮጵያውያን መከላከላቸውን ቀጥለዋል። ከሰሞኑ የጎንደር ሁለት ባላብቶች ድንበር አቋርጠው ኤርትራ በረሃ ከተዋል። ኢሳት ከሚገኙበት የጦር ካምፕ ስልክ ደውሎ አግኝቷቸዋል።
አማራቱ መገኘን የሆነውን መንግስት ማጣው የሚቻለው በሰላማዊ ትግል ባለመሆኑ በተጠናከረ በመሆኑ በዚህ መልኩ ለመታገል ስለወሰኑ ህዝቡ አማራጭ የሰላማዊ ትግል አማራጭ አካተዋታ ነው ብለን ያስበው። ምክንያቱም በሰላማዊ ትግል አንድ ሁለት ሶስት አራት ጊዜ የታየ በመሆኑ ከዚህ ጋር መጫወት በጨዋታ መጫወት የሚፈልግ ሰው የለም። ስለዚህ አማራጭ አድርጎ የሚወስደው ርስ ትግሉ መግባት ነው። ነገር ግን ትግሉ መግባት ደግሞ በጣም ቀላል ነገር ነው። ከአካባቢው መስራት የሚቻልበት ነገር እንዳለ ህዝቡም ራሱ ያስባል። መቼም ለመታገል ብዙ ያስቸግረው ነገር የለም። በእርግጥ የሚያስቸግሩ ነገሮች አሉ፣ ግን ያው አንድ ጊዜ ከቆመ ተመስገን ደሳለኝ ያለው ነገር አለ። የጦርነት መጣ ቢሎት አንዱን ግባ በለ ብሏል ያለሮት ይላል ተመስገን ደሳል። ስለዚህ የእኛም አማራጭ ዘጠኝ ጊዜ በቁማችን ከመሞት የተሻለ አማራጭ የትግል ጎራ ውስጥ ገብተ አንድ ጊዜ መሞትም ካለ መሞት ይሻል አይተኝም። ምክንያቱም ሌላ አማራጭ የለም። ተሰርክም አገር ውስጥ ኖርክም በተለያየ መልኩ ወያኔ ጫና አለበት። ወይም ጫና ሁሉ ጊዜ አንገት ገፍተስ ወበታችነ ለመኖር ምንም አማራጭ የለ፣ አማራጭ መታገኝ። ስለዚህ ያን ነገር ደግሞ ለማድረግ መቁረጥ ነው። ስትቆርጥ ደግሞ መንገዶቹ ይታያል። ለዚህ ምክንያት ነው ወደ ትግል መቀላቀል የቻሉ።
በሌላ በኩልም በኤርትራ በርሃም ከሚገኙት የኢትዮጵያ ተፋላሚ ወገኖች ዘንድ የሚቀላቀሉት ቁጥራቸው እየጨመረ መምጣቱን ተከትሎ የሰራዊቱ አባላትም የጦር ልብሳቸውን በመቀየር በሲቪል ልብስ በርሃውን አቋርጠው ኤርትራ እየገቡ ናቸው። ሰላም ጤና ይስጥልን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። መጋቢት 10 ቀን 2007 ዓ.ም ሐሙስ ነው። ዛሬ ጎንደር አሁንም ከውጥረት ጋር እየተነሳች ነው። ህዝባዊ ወያኔ ሀርነት ትግራይ የሚመራው መንግስት አብደራፊ አብራር ጅራርና መሰል የጎንደር አካባቢዎችን በሰራዊቱ አጥለቅልቆታል። ጸጉረ ልውጥ ገብቷል የሚለው የህዝባዊ ወያኔ ሀርነት ትግራይ ውዥንብር አካባቢውን በውጥረት ሰንጎ ይዞታል። ሆቴሎች በፍተሻ የተነሳ ስራ አቁመዋል። ህዝባዊ ወያኔ ሀርነት ትግራይ ጎንደር ላይ የልብ ትርታው ፍጥነቱ ጨምሯል።
መነሻው እንግዲህ አብዛኛው ከዚህ አዘራፊ አካባቢ ሶስቱም ትግሬዎች አሉ። ቦስካው ወያኔ አባል ናቸው። መሪታችን መሰማ ደግሞ ይሉት በታሪክም ማጋጠም ይሁን ዘን ሁኖ ማውቀር የአርማጽዮን ወልቃይት የተገኘ አያቶች ያቆዩት መሬት እንጂ ትግራይ ተከዜ ነው ደንበራችን። እና አባሉ በነሱ መነሻ አድርገው ግብር እንኳ አንከፍልም እኛ በአንከፍልም በትግራይ ክልል ነው የምንከፍል ለማለት ድረስ ነው የሚደርሱ ወሻ ግብር ከመጠራ ህዝቡ አንገና አሁን እርሻ ልማቱ ካሁን ጽዳት የሚባል ነገር የለም። ህዝቡ በቃ አንድ ላይ ውሳኔ ካልተወሰነ እርሻን ወደ ልማት አንገባም ብሎ ነው ያለ ህዝቡ።
ህዝባዊም እንቢተኝነቱ በየቦታው እንዲነሳም ከተለያዩ የፖለቲካ ድርጅቶች ጥሪ እየተደረገ ባለበት በዚህም ሰዓት የኢትዮጵያ ሙስሊሞችም ተቃውሟቸውን ደረጃውን ከፍ በማድረግ ወደም ህዝባዊ እንቢተኝነት ማሻገራቸውን እየገለጹ ናቸው። በስልጣን ላይ ያለው ስርዓት እስከዛሬም እየተደረገ ባለው ተቃውሞ የሚገነደስ ባለመሆኑ ህዝባዊም እንቢተኝነቱ የሚቀጣጥልበት ጊዜው አሁን ነው፣ ድምጻችን ይሰማም ይህን ይፋ አድርጓል። ወቅታዊም ተግባራዊ ትግል ወተት አንዱም የትግል ስልት ሆኗል። ከአርበኞች ግንቦት ሰባት ዶክተር ታደሰ ብሩ ስለ ወተት በአጭሩ የሚሉትን ከትላንቱ ዝግጅት እናስታውሳችሁ።
ቢጠይነት ላይ የሚሰሩት ነገሮች ሁሉ እነዚህ ነገሮች ናቸው። እንደዚህ አይነት በተለይ በፈጠራ የታገዙ የህዝቡ ስሜት የሚይዙ ህዝቡ ውስጥ ያሉትን መስተጋብሮች እና በህዝቡ ውስጥ ያለውን መቀራረብ ሁሉ የሚያጎለብቱ ነገሮች ናቸው እና ይሄ ወቅታዊ ተግባራዊ ትግል ወይም ወተት የተባለ ነገርም እንደዚሁ በህወሓት ላይ ከሚያስገኘው ድል በተጨማሪ በህብረተሰቡ ውስጥ ያለውን መከሳሰርም ይጨምርልናል።
በምስራቅ ጎጃም ዞን የደብረ ወርቅ አንደኛና ሁለተኛ ደረጃ ትምህርት ቤት 136 መምህራን ከዛሬም የጀመረ የሥራ ማቆም አድማ መምታታቸው እየተነገረ ነው። የሰማያዊ ፓርቲ ልሳን ነገረ ኢትዮጵያ እንደዘገበው መምህራኑም ደረሰብን ባሉት ችግር የተነሳ ሥራ ማቆማቸውን ለመምህራን ማህበርና ለአማራ ልማት ማህበር የሚቆረጥባቸውን መዋጮ እንዲቀርም መጠየቃቸውም ተገልጿል። ኢሳት ደብረ ወርቅ ድረስ ደውሎ ያነጋገረ ግራቸው አንድ ኗሪም ይህንኑ አረጋግጠዋል።
መምህራን የስራ ማቆም አድማ አድርገዋል። የስራ ማቆም ያደረጉበት ምክንያት ምንድነው? አንደኛ ነገር ያለ ፍቃዳቸው የአልማት ክፍያ በሚል ደሞዛቸው ይቆረጣል። ከዚህ ጋር በተያያዘ በየአምስት ዓመት ሁሌም ማለት ነው ምርጫ በደረሰ ቁጥር ኦቨርታይም እንዲሰሩ ይደረጋል። መምህራን ጊዜ ይደረጋል። በዚህ ምክንያት እና በተለያዩ ምክንያቶች ያለባቸውን ጫና በመግለጽ የስራ ማቆም አድማ አድርገዋል። ከአካባቢው ባለስልጣን ጋር በመተባበር ምንም አይነት መፍትሄ ሊሰጣቸው አልቻለ። ስለዚህ የአልማስ አይደለም ለመምህራን ማህበርም አንከፍልም ብለው በሳ ቁጥር ያላቸው መምህራን እዛው ደብረ ወርቅ የነበሩ የሁለተኛ ደረጃ መምህራን እና የአንደኛ ደረጃ መምህራን የነበሩ ነገር ግን በዙሪያ ያሉ የገጠር መምህራንም ከመምህራን ማህበር አድርገን ሲስ ማለት ነው በራሳቸው መንገድ እየተነጋገሩ እነዛም በተደጋጋሚ ለመምህራን ማህበር ደብዳቤ አስገብተዋል። ካሁን በኋላ ለአልማም ሆነ ለመምህራን ማህበር አንከፍልም፣ እንዲሁም ተጨማሪ ሰዓት የመንግስት ስራ 8 ሰዓት ነበር፣ ነገር ግን 12 ሰዓት እንዲውሉ የሚያ ያስገድድ እና የሰዓት ፊርማ ወጥቷል እሱንም አንቀበልም ብለው ፊርማቸውን አሰባስበው ተቃውሟቸውን ገልጸዋል።
እነ አብርሃ ደስታ ዛሬም እንደወትሯቸው ፍርድ ቤቱን ሲገዳደሩ ችሎቱን ሲፈታተኑ አሉ። እኔም አሸባሪ አይደለሁም አሸባሪው ኢሃዲግ ነው አለም ዳንኤል ሽበሺ። አብርሃ ደስታም ደገመው ለኔን ብቸኛው አሸባሪ ህወሓት ኢሃዲግ ነው በማለት ሀብታሙ አያሌው ስለኔን ንጹህነት ከኔ በላይ ህወሓት ያውቃል ሲል፣ የሸዋስ አሰፋ ደግሞ የጦር ችሎት እየመሰለ ነው ሲል ፍርድ ቤቱን ወቅሶታል። በዳኛውና በነ አብርሃ ደስታ መሃል የነበረው ፍጥጫ የተከሳሾቹን መንፈሰ ጠንካራነት እስር ሊፈታተነው እንዳልቻለም በችሎቱም የታደሙት እየመሰከሩ ናቸው። ቀጥተኛ መልስ ከመስጠት ይልቅ የችሎቱም ተገቢ ያልሆነው የክስ ሂደት ሲሞግቱ የነበሩት እና አብርሃ ደስታም ስለ ሽብር የሰማነው ከኦሳማ ቢንላደንና ከመለስ ዜናዊ ነው ሲሉም ተናግረዋል። እስርም ድብደባም ወከባም ስቃይ መከራም ያልበገረው ትውልድ ዛሬም ችሎት ፊት ነገሰም። አብርሃ ደስታም፣ ሀብታሙ አያሌው፣ የሸዋስ አሰፋም፣ ዳንኤል ሽበሺ። የኦሮሞን ዲሞክራቲክ ግንባር ኦዴግ አመራርም አዲስ አበባ መግባቱ እየተነገረ ነው። በአቶ ሌንጮ ለታ የሚመራው የሉካን ቡድን አዲስ አበባን መግባቱን የተለያዩ ምንጮች እየገለጹ ናቸው። ዋና ዋናም የተባሉ የኦሮሞ ዲሞክራቲክ ግንባር ኦዴግ አመራር አባላት ስለመካተታቸው የተገለጸ ነገር የለም። ሲሳጊናም
የቀድሞ ኦሮሞ ነጻነት ግንባር መስራች ወይ ደግሞ አመራርም የነበሩት አቶ ሌንጮ ለታ ወደ ሀገር ቤት የመግባት ፍላጎታቸውን ከማንጸባረቃቸው በፊት የኦሮሞ ዲሞክራሲያዊ ግንባር ወይ ደግሞ ኦዴግ የሚል ድርጅት ፈጥረው ነበር። ያንን ድርጅት ከመፍጠራቸው በፊት በኦሮሞ ነጻነት ግንባር አመራር አካባቢ የተፈጠረውን ክፍተት ለመሙላት ወይንም በአመራሮቹ መካከል የተፈጠረውን ልዩነት ለማስታረቅ ጥረት ሲያደርጉ ከቆዩ በኋላ መጨረሻ ላይ ይህን ግንባር ነው የመሰረቱት። ግንባሩን ሲመሰርቱ ብዙ ሰው በሰላማዊ መንገድ እንታገላለን፣ ሀገር ቤትም እንገባለን የሚል ነገር ምልክት ይሰጡ ስለነበር ከዚህ ከ2007 ምርጫ ጋር ያዘ ሀገር ቤት ገብተው ሂደቱ ላይ ይሳተፋል የሚል እምነት ነበር የነበረው። በኢህአዴግ በኩል ፍላጎት በደንብ ይታያል ነበርም። እንግዲህ አሁን የምርጫው ሂደት ካለፈ በኋላ ምርጫ ውስጥ የሚሳተፉት እጩዎቻቸውን አቅርበው ስራዎች ካለቁ በኋላ እንግዲህ የኦሮሞ ነጻነት ግንባር የቀድሞ መሪዎች ወይ ደግሞ ያሁኑ የኦዴግ መሪዎች አዲስ አበባ መግባታቸው ግን በአጠቃላይ ኢትዮጵያ ውስጥ ያለው ሁኔታ ከጊዜ ወደ ጊዜ እየጣበበ መምጣቱን እንደና አቶ ሌንጮ ለታ ላለ ፖለቲካ ዓለም ክፍት ያለም ላላቸው ሰዎች ቀርቶ ለማንም ግልጽ እንደሆነ ይታወቃል። ግን ከዚህ በስተጀርባ ቀደው ምን ፈልገው እንደሄዱ እንግዲህ በሂደት ሲናገሩ ይሆናል።
በዛሬው የዜና ትንታኔ ዝግጅት በቅርቡም እዚህ ዋሽንግተን ዲሲ ተቃውሞ ስለገጠማቸው በአጸያፊ ስድብ ምላሽ ስለሰጡት የሶማሌ ክልል ፕሬዝዳንት የተጠናቀረው መሰናዶ ተይዟል። ፕሬዝዳንቱ ኢሳትን ጨምሮ ሌሎች አካላትን ወቅሰዋል።
ልክ እንደመጣ የሚቀረዙትን ለመቀረጽ ያው ህግ ይፈቅድለታል። የዚህ ሀገር ህግ መናገርም ይፈቅዳል። ግን መንካት አይችልም። መንካት አይችልም፣ መናገር ይችላል፣ እንደፈለገ እንደውሻ መጮህ ይችላል፣ መቀረጽም ይችላል። ይሄን ስላለ በዚህ ላይ መጫወት አለብን፣ በዚህ ላይ ምን መፍትሄ አለ የሚለውን ተወያየ። መፍትሄ ምንድነው? እኛም መፈክር መያዝ አለብን። በኪሶቻችን ያለች መፈክር አለ። ይሄ ደግሞ እንግዲህ እዛ ላይ ያለውን እንግዲህ ልክ እሱን በተለይ ይሄ የውሾች ይጮሃሉ ግመልም የሚለው የመስሉ ነው ማለት ነው። ይሄም እንደዛው ባዶ በርሚል ሰዎች ባዶ በርሚል ናቸው በማለት ነው።
በ571-305-1637 የላካችኋቸውም መልእክቶችም በነቶ ስርጭት ተካተዋል። መሳይ መኮንን አስተናግዳችኋለሁ። ዜናዎቹም በሰለሞን ከበደ ተዘጋጅተው በብሩክ ይባስ ወደ እናንተ ይደርሳሉ። ለቴክኒኩም ሳራ ሞገስና ልዩ ጸጋዬ ከዋሽንግተን ዲሲ ስቱዲዮ ተገኝተዋል። በዜናም ስርጭታችን ይቀጥላል። ብሩክ እየጠበቃችሁ ነው። መልካም ቆይታም ማለፊያ ጊዜ
በተመሰረተባቸው የሽብርተኛ ወንጀል የእምነት ክደት ቃላቸውን እንዲሰጡ ዛሬ ሐሙስ ፍርድ ቤት የቀረቡ የሶስት ተቃዋሚ ፓርቲ አመራሮች የቀረበባቸው ክስ የተቀነባበረና የማረዱት እንደሆነ ለፍርድ ቤቱ ገለጹ። በሌላ በኩል በጋዜጠኛ እስክንድር ነጋ ላይ በወህኒ ቤት የሚፈጸመው ማጥላላት መቀጠሉ፣ ጎንደር ውስጥ በሆቴል ሥራ እንዲሁም በአስመጪና ላኪነት ንግድ ላይ ተሰማርተው የነበሩ ሁለት ባለሀብቶች አርበኞች ግንቦት ሰባትን ተቀላቀሉ። እነዚህ ሁለት ባለሀብቶች ሰሞኑን ኤርትራ ገብተው ዛሬ ለኢሳት እንደተናገሩት መብቱን የተገፋና ነጻነቱን የሚፈልግ የእነሱን ፈለግ እንዲከተል ጥሪ ማቅረባቸው፣ በምስራቅ ጎጃም ዞን በሚገኝ የደብረ ወርቅ አንደኛና ሁለተኛ ደረጃ ትምህርት ቤት በመምህርነት በማገልገል ላይ ያሉ 136 መምህራን በትምህርት ቤቱ ይደርስብናል ያሉትን አስተዳደራዊ በደል በመቃወም ዛሬ ሐሙስ የሥራ ማቆም አድማ መጀመራቸው፣ እንደምን ዋላችሁ እንደምን አመሻችሁ፣ ከዕለቱ ዜናዎች ጋር ብሩክ ይባስ ነኝ። አሁን ወደ ዝርዝሮቹ አልፋለሁ። በተመሰረተባቸው የሽብርተኛ ወንጀል የእምነት ክደት ቃላቸውን እንዲሰጡ ዛሬ ሐሙስ ፍርድ ቤት የቀረቡ የሶስት ተቃዋሚ ፓርቲ አመራሮች የቀረበባቸው ክስ የተቀነባበረና የማይረዱት እንደሆነ ለፍርድ ቤቱ ገለጹ። በሌላ በኩል በጋዜጠኛ እስክንድር ነጋ ላይ በሆን ቤት የሚፈጸመው ማጥላላት ቀጥሏል። ተከሳሾች ለቀረበላቸው ጥያቄ ቀጥተኛ ምላሽን ባለመስጠታቸው ምክንያት ፍርድ ቤቱ ተከሳሾች ክሱን ክደው ቃል እንዲሰጡ ተደርጎ እንዲመዘገብ መወሰኑ ታውቋል። በአንድነት ሰማያዊና አረና ፓርቲ ውስጥ በተለያዩ ኃላፊነቶች በማገልገል ላይ የነበሩትን አቶ ሀብታሙ አያሌው፣ የሸዋስ አሰፋ፣ አብርሃ ደስታና ዳንኤል ሽበሽን ጨምሮ 10 ተከሳሾች ሐሙስ ፍርድ ቤት ቀርበው የእምነት ክደት ቃላቸውን እንዲሰጡ መደረጉን ከአገር ቤት የደረሰን መረጃ አመለክታል። ይሁንና ሁሉም ተከሳሾች ለቀረበላቸው የእምነት ክደት ቃል ቀጥተኛ ምላሽን ከመስጠት ይልቅ የታሰሩበት ምክንያት ግልጽ እንዳልሆነና የሚረዱት እንዳልሆነ ለችሎቱ አስረድተዋል። ከተከሳሾች መካከል አብርሃ ደስታ አሸባሪ ማለት የፖለቲካም ሆነ ሌላ ዓላማውን ሰላማዊ ዜጎችን በማሸበር ለማስፈጸም የሚሰራ ነው፣ ኢትዮጵያ ውስጥ ብቸኛው አሸባሪ ህዋት ኢህአዲግ ነው በማለት ለቀረበለት የእምነት ክደት ቃል ምላሹን ሰጥቷል። የተቀነባበረ ክስ ላይ ምንም ማለት አይቻልም፣ የጦር ችሎት በሚመስል ችሎት እየተንገላታን ነው። ስለ ሽብር የሰማሁት ከአልቃይዳው መሪ ኦሳማ ቢንላደንና መለስ ዜናዊ ነው፣ እኔ አሸባሪ አይደለሁም የሚሉ ምላሾች በተከሳሾች ተሰጥተዋል። ተከሳሾች ህገ መንግስቱን በኃይል ለመናድ ተንቀሳቅሷል በሚል ከስምንት ወር በፊት በቁጥጥር ስር የዋሉ ሲሆን የቀረበባቸውን ክስ በመከታተል ላይ እንዳሉ ችሎቱን ደፍራቸዋል በሚል ሁለት ጊዜ እያንዳንዳቸው በሰባትና የዘጠኝ ወር እስራት እንደተላለፈባቸው ይታወሳል። የተከሳሾችን የእምነት ክደት ቃል ተከትሎ አቃቤ ሕግ ላቀረበው ክስ ምስክሮቹን እንዲያሰማ ፍርድ ቤቱ ከግንቦት 13 ጀምሮ ለሶስት ተከታታይ ቀናቶች ተለዋጭ ቀጠሮን ይዟል። በተያዘ ሁኔታ በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ በእስር ቤት አስተዳዳሪዎች የሚደርስበት እንግልት ተባብሶ መቀጠሉን ለኢሳት የደረሰ መረጃ አመልክቷል። የቃሊቲ እስር ቤት አስተዳዳሪዎች ሰሞኑን ጋዜጠኛው ሲጠቀምባቸው የነበሩ የጽህፈት መሳሪያዎቹን መውሰዳቸው የሚታወስ ሲሆን ከትላንት በስቲያ ማክሰኞም ጋዜጠኛ እስክንድር ነጋ ሲገለገልበት የነበሩ ወንበሮችና ጠረጴዛ ከክፍሉ እንዲወጡ መደረጋቸው ታውቋል። የቃሊቲ እስር ቤት ኃላፊዎች በጋዜጠኛው ላይ እየተፈጸመ ስላለው ወከባና እንግልት ምክንያት አለመስጠታቸውን ከአገር ቤት የደረሰን መረጃ አመልክቷል። የ18 ዓመት እስራት ተፈርዶበት የሚገኘው ጋዜጠኛ እስክንድር በተለያዩ ጊዜያቶች ጽሑፎችን በመጻፍ ኒውዮርክ ታይምስ ጋዜጣን ጨምሮ በተለያዩ የህትመት ውጤቶች ላይ መታተማቸው ይታወቃል። ጎንደር ውስጥ በሆቴል ስራ እንዲሁም በአስመጭና ላኪነት ንግድ ላይ ተሰማርተው የነበሩ ሁለት ባለሀብቶች አርበኞች ግንቦት ሰባትን ተቀላቀሉ። እነዚህ ሁለት ባለሀብቶች ሰሞኑን ኤርትራ ገብተው ዛሬ ለኢሳት እንደተናገሩት መብቱን እየተገፋና ነጻነቱን የሚፈልግ ሁሉ የእነርሱን ፈለግ እንዲከተል ጥሪ አቅርበዋል። ባለሀብቶቹ አቶ ፋሪስ አበራ ሲሳይና አቶ ብርሃኑ ደጀኔ አባተ ሲሆኑ ተጨማሪ የጎንደር መሬቶችን ወደ ትግራይ ለማካለል የተጀመረውን እንቅስቃሴ በመቃወማቸው ህልውናቸው አደጋ ላይ ወድቆ እንደነበረ አስታውሰዋል። ቀደም ሲል ወልቃይትና ጠገዴን ወደ ትግራይ በመከለል ከተወሰደው እርምጃ በተጨማሪ የጎንደር መሬት ወደ ትግራይ ለማካለል እንቅስቃሴ መጀመሩን ከነዚህ ባለሀብቶች ለመረዳት ተችሏል። ይህንን የመሬት ማስፋፋት እርምጃ በመቃወም የጎንደር ግዛት ለማስጠበቅ በተቋቋመው ኮሚቴ ውስጥ ተሳታፊ የሆኑት እነዚህ ባለሀብቶች ለህጋዊ የመብት ጥያቄ ማስፈራሪያና ዛቻ ሲደርስባቸው መብታቸውን በኃይል ለማስከበር ትግሉን ለመቀላቀል መገደዳቸውን አብራርተዋል። አቶ ፋሪስ አበራና አቶ ብርሃኑ ደጀኔ ከኤርትራ ለኢሳት በሰጡት ቃለ ምልልስ ሰላማዊ የመብት ጥያቄያቸውን ሕይወታቸውን ለአደጋ በማጋለጡ ተገደው የመረጡት የመብትና የነጻነት ትግል አማራጭ የሌለ ሆኖ መገኘቱን አስምረውበታል። ለኢሳት የደረሰው መረጃ እንደሚያሳየው በየቀኑ ድንበር እያቋረጡ ለትግል ኤርትራ የሚሻገሩ ኢትዮጵያውያን ቁጥር እየጨመረ ሲሆን የሰራዊት አባላትም ዩኒፎርም ቀይረው በሲቪል ልብስ ድንበር እየተሻገሩ መሆናቸው ታውቋል። ሰሞኑን በኢትዮጵያ ግብጽና ሱዳን መካከል የአባይ ወንዝን ፍትሃዊ በሆነ መልኩ ለመጠቀም የተደረሰው ስምምነት ማስተካከያ እንዲደረግበት ግብጽ ጥያቄ አቀረበች። ሀገሪቱ ስምምነቱ ማስተካከያ የሚደረግበትን ጥረት ለማገዝ ፕሬዝዳንት አብዱልፈታህ አልሲሲ ሰኞ ወደ ኢትዮጵያ እንደሚጓዙ የግብጽ መገናኛ ብዙሃን ሐሙስ ዘግበዋል። ሦስቱ አገራት በሚኒስትሮች ደረጃ በሱዳን ካርቱም የተፈራረሙትን ስምምነት በመሪዎች ደረጃ የፊታችን ሰኞ ያጸድቁታል ተብሎ የተጠበቀ ሲሆን ግብጽ ስምምነቱ ፍላጎቷን በአግባቡ ያስጠበቀ ባለመሆኑ ማስተካከያ እንዲደረግ መጠየቋ ታውቋል። በተያዘው ሳምንት ፕሬዝዳንት አልሲሲ ስምምነቱ በልዩ ኮሚሽን ጥናት ተደርጎበት እንዲቀርብላቸው ትዕዛዝ መስጠታቸው የሚታወስ ነው። በግብጽ ከፍተኛ የውሃ ምህንድስና ባለሙያዎች የተጠናውን ስምምነት ተከትሎም የግብጽ ፕሬዝዳንት ስምምነቱ ማስተካከያ እንዲደረግበት መጠየቃቸውን አል ሚስር የተሰኘው የሀገሪቱ ጋዜጣ አስነብቧል። ሰኞ ወደ አዲስ አበባ የሚጓዙት ፕሬዝዳንት አልሲሲ በመገንባት ላይ ያለው የአባይ ግድብ መያዝ የሚችለው የውሃ መጠን ቅነሳ እንዲደረግበት ሀሳብን እንደሚያቀርቡ ታውቋል። የአባይ ግድብ የኤሌክትሪክ ኃይል ማመንጫ የሚሆን ከፍተኛ መጠን ያለውን ውሃ ወደ ግድብ የሚያስገባ በመሆኑ ግብጽ ወደ ሀገሯ የሚፈሰው ውሃ ቅነሳን ያሳያል የሚል ስጋት አድሮባት ይገኛል። ወደ ግድቡ የሚገባው ውሃ መጠኑ እንዲቀንስ ሐሳቧን የምታቀርበው ግብጽ በወንዙ ላይ ያላት ለዘመናት የቆየ መብቷም ተጠብቆ የሚቀጥልበት ሁኔታ እንደምትፈልግ ይፋ አድርጋለች። ይሁንና ፕሬዝዳንት አልሲሲ በአዲስ አበባ ቆይታቸው የኢትዮጵያን ባለስልጣናት በምን መልኩ ማሳመን እንደሚችሉ የተሰጠ ፍንጭ የለም። ሰኞ ሶስቱ ሀገራት በመሪዎች ደረጃ ይፈራረሙታል ተብሎ ይጠበቅ የነበረው የመጨረሻው ስምምነት መዘግየት ሊያጋጥመው ይችላል ተብሏል። ኢትዮጵያ፣ ግብጽና ሱዳን በቅርቡ በሚኒስትሮች ደረጃ ስለፈጸሙት ስምምነት ይፋ ያደረጉት ማብራሪያና መረጃ የሌለ ሲሆን የግብጽ ባለስልጣናት ፍላጎታቸውን የሚያስጠብቅ ስምምነት እንደማይፈርሙ በመግለጽ ላይ ናቸው። በምስራቅ ጎጃም ዞን በሚገኘው የደብረ ወርቅ አንደኛና ሁለተኛ ደረጃ ትምህርት ቤት በመምህርነት በማገልገል ላይ ያሉ 136 መምህራን በትምህርት ቤቱ ይደርስብናል ያሉትን አስተዳደራዊ በደል በመቃወም ዛሬ ሐሙስ የሥራ ማቆም አድማ መጀመራቸው ተገለጸ። በቅርቡ በዞኑ በተካሄደ የመምህራን ስልጠና ወቅት በትምህርት ቤቱ መምህራን ላይ ልዩ ትኩረት እንዲሰጥ የተላለፈውን ውሳኔ ተከትሎ መምህራኑ የተለያዩ አስተዳደራዊ በደሎች ይደርሱባቸው እንደሆነ ምንጮች ከኢሳት ጋር ባደረጉት ቃለ ምልልስ አስረድተዋል። በመምህራኑ ላይ ተፈጽሟል የተባለውን የአስተዳደር በደል ተከትሎም 92 መምህራን በዞኑ የሚገኘው የመምህራን ማህበር የመምህራኑ መብት አላከበረም በሚል ራሳቸውን ከአባልነት እንዳገለሉና በየወሩ ለማህበሩና ለአማራ ልማት ማህበር አልማ የሚከፍሉት መዋጮ እንዲቋረጥ ጠይቀዋል። የመምህራኑን የሥራ ማቆም አድማ ተከትሎ የወረዳው ምክር ቤት የተወሰኑ መምህራንን ለይቶ በመጥራት ለውይይት ቢጋብዝም መምህራኑ ውይይቱ ሁሉንም ያሳተፈ ይሁን በሚል ድርጊቱን መቃወማቸውን ለመረዳት ተችሏል። የወረዳው አስተዳዳሪ አቶ በለጠ ገሰሰ የሥራ ማቆም አድማ በጀመሩ መምህራን ላይ ቅጣት እንዲጣል መጠየቃቸው ተነግሯል። የሥራ ማቆም አድማውን ተከትሎ በርካታ ተማሪዎች ክፍል ጥለው በመውጣት ለመምህራኑ ድጋፋቸውን እንዳሳዩ ከአገር ቤት የተገኘው መረጃ አመልክቷል። የመምህራኑን የሥራ ማቆም አድማ በተመለከተ የምስራቅ ጎጃም ዞን ትምህርት ቢሮ የሰጠው ምላሽ የለም። ከወራት በፊት ወደ ኢትዮጵያ የመመለስ እቅድ እንደነበራቸው ሲገልጹ የቆዩት የኦሮሞ ዴሞክራቲክ ግንባር ኦዴግ ሊቀመንበር አቶ ሌንጮ ለታ ወደ ሀገር መመለሳቸውን ምንጮች ለኢሳት ገለጹ። በኦሮሞ ነጻነት ግንባር ኦነግ መስራችነታቸው የሚታወቁትና ላለፉት 3 አስርተ ዓመታት በፖለቲካ ትግል ውስጥ የነበሩት አቶ ሌንጮ ለጊዜው ማንነታቸው ካልታወቁ ልዑካን ጋር በመሆን አዲስ አበባ መግባታቸው ታውቋል። አቶ ሌንጮ ወደ ሀገር ቤት ለመመለስ የወሰኑት በውጭ ሲያደርጉ የቆዩትን ፖለቲካዊ ትግል የትግሉ ባለቤት ወደሚገኝበት ኢትዮጵያ በመግባት ትግሉን ለመቀጠል በማሰብ እንደሆነ መግለጻቸው ይታወቃል። ይሁንና አቶ ሌንጮ ወደ ኢትዮጵያ በመመለስ ሊያካሂዱ ስላሰቡት ፖለቲካዊ ትግል የሰጡት ዝርዝር መረጃ የለም። በምርጫው ዋዜማ ወደ ኢትዮጵያ የተመለሱት የኦሮሞ ዴሞክራቲክ ግንባር ሊቀመንበር ወደ ሀገር ከመመለሳቸው አስቀድሞ ከኢትዮጵያ መንግስት ባለስልጣናት ጋር ሚስጥራዊ ውይይት ሲያካሂዱ እንደነበር ይታወቃል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አቶ ሌንጮ ለታ ከኦነግ የተለዩበት ሁኔታ ካስረዱና ወደ ሀገር ቤት የመመለስ ፍላጎት ካላቸው መንግስታቸው ከአቶ ሌንጮ ቡድን ጋር ለመደራደር ዝግጁ መሆኑን መግለጻቸው ይታወሳል። ከኢትዮጵያ መንግስት ጋር ድርድር ለማድረግ ፍላጎት እንዳላቸው ሲገልጹ የቆዩት የቀድሞ የኦነግ መስራችና አመራር ድርድራቸውን መቼና በምን ጉዳዮች ላይ እንደሚያደርጉ የታወቀ ነገር የለም። በመጨረሻም የደቡብ ሱዳን መንግስት የኢትዮጵያ መንግስት ላይ ጥቃትን የሚፈጽሙ አማጽያንን እየረዳ እንደሚገኝ በቀድሞ የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻል የሚመራው አማጺ ቡድን ሐሙስ ገለጸ። የሳልቫኪር መንግስት የኦሮሞ አኝዋክ ኑዌርና የደቡብ ሱዳን ሙርሴ ጎሳ ተወላጆችን በማደራጀት የጦር መሳሪያ ድጋፍ በመስጠትና በማሰልጠን ተግባር ላይ መሰማራቱን የአማጺ ቡድኑ መሪ ማቻል ቃል አቀባይ ጄምስ ጃክ አስታውቋል። በደቡብ ሱዳን መንግስት የሚደገፈው አማጺ ቡድን በቅርቡ በምስራቃዊ የላይኛው የአባይ ግዛት ተካሂዶ በነበረው ግጭት ላይ ተሳታፊ ሆኖ እንደነበረ ቃል አቀባዩ መግለጻቸውን ሱዳን ትሪቡን ጋዜጣ ዘግቧል። ኢትዮጵያን አማጽያንን የያዘው ይኸው ቡድን በአካባቢው የተደረገውን ግጭት ተገን በማድረግ ወደ ጋምቤላ ክልል በመግባት በኢትዮጵያ ላይ ጥቃት የመፈጸም ዓላማ እንደነበረው የማቻል ቃል አቀባይ አስረድተዋል። የተለያዩ አካላት ኢትዮጵያ ቁጥሩ ከፍተኛ የሆነ ሰራዊቷን ከደቡብ ሱዳን በምትዋሰንበት የድንበር አካባቢ አሰማርታ እንደምትገኝ መግለጻቸውን ሱዳን ትሪቡን ጋዜጣ በዘገባው አመልክቷል። የደቡብ ሱዳን መንግስት ድጋፍ ይደረግበታል የተባለው አዲሱ ታጣቂ ኃይል በቀድሞ የጋምቤላ ክልል ኃላፊ ቶዋት ፖልቻል የሚመራ እንደሆነ ታውቋል። አሁን በስልጣን ላይ ያለው መንግስት ስልጣን በያዘ ጊዜ ከሀገር የተሰደዱት ቶዋት ፖልቻይ በቀድሞ ፕሬዝዳንት በኮሎኔል መንግስቱ ኃይለማርያም የስልጣን ዘመን በተለያዩ ኃላፊነቶች ሲያገለግል እንደነበረ ጋዜጣው በዘገባው አመልክቷል። የደቡብ ሱዳን መንግስት ድጋፍ ያደርግላቸዋል ስለተባለው የኢትዮጵያ አማጺ ቡድን የሰጠው ማብራሪያ የለም። ባለፈው ሳምንት የደቡብ ሱዳን ባለስልጣናት በአዲስ አበባ ከአማጺው ጋር ሲያካሄድ የቆየው ድርድር ወደ ኬንያ እንዲዛወር መጠየቃቸው ይታወሳል። የኢትዮጵያ መንግስትና ሱዳን ድርድሩ በሰላም እንዳይጠናቀቅ ምክንያት ሆነዋል ሲሉ የደቡብ ሱዳን ባለስልጣናት በመግለጽ ላይ ናቸው። የቀረበውን ቅሬታ ተከትሎ ሽምግልናውን ሲያካሄድ የቆየው የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድ አባል ሀገራት በተጨማሪ 5 የአፍሪካ ሀገራት እንዲካተቱበት መወሰኑ ይታወሳል። የዕለቱ ዜና ይህን ይመስላሉ። ከቀሪ የኢሳት ሬዲዮ ዝግጅቶች ጋር አብራችሁ ቆዩ። ብሩክ ይባስ ነበርኩኝ። መልካም ጊዜ ይሁንላችሁ።
የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ
ኢትዮጵያን ጨምሮ በመላው ዓለም በሚሊዮን የሚቆጠር ሕዝብ በየዕለቱ የሚከታተለው የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ምርቶን ለማስተዋወቅ ተቀዳሚ ምርጫው ያደርጉት።
የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ በሀገር ቤት ለሚገኙ ተመልካቾችና አድማጮች በ3 ሳተላይቶች በምስልና በድምጽ
በነጻ የስልክ መስመር በቀጥታ በመደወል በአሜሪካ፣ በአውሮፓ፣ በአፍሪካና በመካከለኛው ምስራቅ
በኢንተርኔት የቴሌቪዥንና የሬዲዮ ስርጭታችን እንዲሁም በማህበራዊ ድረገጾች በፌስቡክ፣ በትዊተርና በመሳሰሉት ኢሳትን የሚያደምጡና የሚመለከቱ በሚሊዮኖች የሚቆጠሩ ኢትዮጵያውያን በተዘጋጁ አፕሊኬሽኖች በፈለጉት ጊዜና ቦታ ያገኙናል።
ስለዚህ በተመጣጣኝ ዋጋ ምርቶንና ድርጅቶን በማስተዋወቅ የድሉ ተጠቃሚ ይሁኑም። ለበለጠ መረጃ በስልክ ቁጥር 888-772-3728 ኤክስቴንሽን 6 በመደወል መረጃን ማግኘት ይችላሉ። የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ
ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ጻሕይ ተወጣላችኋለች። ፈውስም በክንፎቿ ውስጥ ይሆናል። እናንተም ተወጣላችሁ፣ እንደ ሳባ አንበሳ ተፈነጫላችሁ። ትንቢተ ሚክያስ 4:2 በአውሮፓ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገርና ሕዝብ ወዳዶች ሁሉ፣ በእርግጥ በኢትዮጵያ ውስጥ የፖለቲካ የኢኮኖሚና የማህበራዊ ችግር አለ ወይስ ተቃዋሚዎች የሚያጋንኑ ችግር ነው? መዘዙስ በውጭ ባለው ትውልድ ላይ ተጽዕኖ አለው ብለው ያምናሉ? በውጭ ሀገር ያሉ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ስለ ኢትዮጵያና ስለ ኢትዮጵያውያን ችግር ያገባቸዋል ብለው ሲያምናሉ? ችግሩ ካለ ሌሎች በውጭ ያሉ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን በምን መልክ ለመፍትሄው አስተዋጽኦ ማበርከት ይችላሉ ብለው ሲያምናሉ? የእምነት ሰዎች ወይም መሪዎች ስለ ሀገሪቷ ችግር መናገር፣ መስማትና አስተዋጽኦ ማድረግ ይገባቸዋል ወይስ ራሳቸውን ማግለል ይኖርባቸዋል ብለው ያምናሉ? ያለፈው ችግር በዙ ላይ የጣለው ጠባሳ፣ ያነሳሳው የበቀል፣ የጥላቻ፣ የምሬት፣ የቁጣ፣ የመናናቅ፣ የምቀኝነት ወዘተ መንፈስ መፈወስ ይኖርበታል ብለው ሲያምናሉ? ለወደፊቱስ በቀል አቅም እንዳይኖረው ይፈልጋሉ? በትውልዱ መሃል የርቅ ሂደትን ጥርጊያ መንገድ ማስጀመርንስ እንዳማራጭ ያዩታል? ስለሌላው ድርጅት ወይም ግለሰብ ከማውራት ይልቅ እርስ በርስ መነጋገር አለብን ብለው ሲያምናሉ? እንግዲያውስ ማርች 21 ቀን 2015 ዓመተ ምህረት 13 ሰዓት በአይነቱ የመጀመሪያ የሆነውን ስብሰባ በኖርዌይ ስለምናካሄድ በዚሁ ጉባኤ ላይ በመገኘት ለትውልዱ መፍትሄ ለማበርከት በጋራ እንድንቆም ስንጋብዞት በደስታ ነው። በእለቱ ልጆቹን የሚጠብቁና የሚያስተናግዷቸው ሰዎች ስላዘጋጀን አያስቡ። በስብሰባው ላይ በኢትዮጵያ ባህል የታጀበ የሰላም ማዕድ አብረን እንቆርሳለን። ይህ ጉባኤ የተዘጋጀው የአዲስ ቃል ኪዳን ታቦት የፈውስ አገልግሎትና ከአዲሲቱ ኢትዮጵያ የጋራ ንቅናቄ ጋራ በመተባበር ነው። የስብሰባው ስፍራ ሄልገሩድ ሼርክ ከባሩም ሂካውስ ፊት ለፊት ሲሆን ከኦስሎ ሴንትሩም አውቶቡስ ለሚይዙ ሰዎች 151 ቁጥር ወደ ሪከን የሚሄደውን አውቶቡስ ከስፍራው ያደርሶታል። እንዳይቀሩ። ማርች 21 እንደ አውሮፓና ቆጣጠር 2015 ከ13 ሰዓት ጀምሮ በሄልጉሩድ ሼርክ ባሩም ሲኮስ አካባቢ ይጠብቁን። ዘ አርክ ኦፍ ዘ ኒው ኮቨነንት ሂሊንግ ሚኒስትሪ።
የኢትዮጵያ ሳተላይት ቴሌቪዥን አቅርቦት የነበረው ቶምቦላ ጃንዋሪ 1 2015 ባደረገው ኢሳት የኔ ነው የቀጥታ ስርጭት እጣው ፍራአትና ግልጽነትን በተከተለ መልኩ ይበልጥ ደግሞ እጣው ለባለ እድለኛው እንዲደርስ በነበረው ጥብቅ እምነት በተደጋጋሚ ለአምስት ጊዜ እንዲወጣ ያደረገ ሲሆን የወጡት ቁጥሮች መረጃቸው ተጠናክሮ ከተሸጡት ቁጥሮች ውስጥ ያልነበሩ መሆኑን አረጋግጧል።
የኢሳት ማኔጅመንት የተምቦላው ጣውጤት ለባለ እድለኛ እንዲደርስ በመጪው የኢሳት አምስተኛ አመት መታሰቢያ በሚደረገው የቀጥታ ስርጭት ኤፕሪል 26 2015 በድጋሚ ይወጣል። በትንሽ ገንዘብ የቆረጧት የኢሳት ተምቦላ የመኪና ባለቤት ታደርጎታለች።
የተምቦላውን ቲኬት ገዝተዋል አይስኩ በኢሳት ድረገጽ ኦንላይን እንዲሁም በአከባቢው ከመገኘው የኢሳት ድጋፍ አስተባባሪዎች ያገኙታል።
ኢሳትን እየረዱ እድሎን ይሞክሩ።
ላንቺናው ኢትዮጵያ ላንቺናው
ላንቺናው
ላንቺናው ሀገሬ ላንቺናው
ላንቺናው
ላንቺናው ኢትዮጵያ ተሰባሰበ።
አቶ አንዳርጋቸው ጽጌ ለወያኔ መንግስት ተላልፎ ከተሰጠበት ጊዜ አንስቶ እየደረሰበት ያለው መከራና ስቃይ ከሁላችንም የተደበቀ አይደለም። እኛም አቶ አንዳርጋቸውን ለመታደግ ያለመታከት በእንግሊዝ መንግስት ላይ የምናደርገው ጫና አጠናክረን እንቀጥላለን። በዋሽንግተን ዲሲና አካባቢው የምንገኝ ኢትዮጵያውያን በሙሉ የፊታችን ሰኞ ከጧቱ 9:00 AM ጀምሮ መገናኛችን በእንግሊዝ ኤምባሲ ይሆናል። አድራሻ 3100 ማሳቹሴትስ አቬኒው ኖርዝዌስት ዋሽንግተን ዲሲ 20008 የዋሽንግተን ዲሲ አስተባባሪ የጋራ ግብረ ኃይል። እኔም አንዳርጋቸው ጽጌ ነኝ።
ኢትዮጵያ ላንቺ ነው
ላንቺ ነው
ላንቺ ነው ሀገሬ ላንቺ ነው
ላንቺ ነው
ላንቺ ነው ኢትዮጵያ የተሰባሰብ ነው ላንቺ ነው ሀገሬ
ወገኔ በስማኛ ሀገሬ አንድነት ይበጅና ሳሪ
የአርብ ማርች 20 ማታ ቀጠሮ ከኛ ጋር ነው ይሎታል። ድምጻይ ብርሃኑ ተዘራ፣ ሻምበል በላይነ፣ ፋሲል ደሞዝ፣ አብዱ ኪያር፣ እያዩ በሌ፣ መስፍን በቀለና ሌሎች ድምጻያኖችን ጨምሮ ከራስ ባንድ ጋር
በዝግጅቱ ለሚታደሙ አዲሱ የብርሃኑ ተዘራ ወገኔን ዜማ የተካተተበት አዲስ ሲዲና ኮፍያ በስጦታ ተዘጋጅቷል። ቀድመው ይገኙ። አድራሻ ጆሊስ ላውንጅ 654 ሳውዝ ፒኬት ስትሪት አሌክዛንድሪያ ቨርጂኒያ 22304።
ዝግጅቱ ከምሽቱ 10 PM ጀምሮ በጆሊስ እንገናኝ። ወገኔ ነጻ የሲዲና የኮፍያ ስጦታ ቀድመው ለመጡ።
አይደለም አየሩ አይደለም ተራራው ስርብ የሚያበላው አገር ማለት ሰው ነው። ዶዱ ያደረ ወዳጁን ይገረሳ ነጻነት ምኑ ነው ሲነገር ይወሳ። ዶዱ ያደረ ወዳጁን ይገረሳ ነጻነት ምኑ ነው ሲነገር ይወሳ። ወገኔ በስማኝ አገሬ አንድነት ይመጀና ዛሬ ወገኔ በስማኝ አገሬ
Yeah.
በድጋሚ አክብሮት ሰላምታችን ከያላችሁበት ይድረሳችሁ። የምትከታተሉት ስርጭት የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ ነው። መሳይ መኮንን አስተናግዳችኋለሁ። እና አብርሃ ደስታም ዛሬም እንደወትሯቸው ፍርድ ቤቱን ሲገዳደሩ ነው አሉት። ስለ አሸባሪነት የሰማነው ከኦሳማ ቢንላደንና ከመለስ ዜናዊ ነው ብለዋል። እና አብርሃ ደስታም ሀብታሙ አያሌው ስለኔ ንጹህነት ከኔ በላይ ህወሓት ያቃል ሲል ገልጿል። የሽዋስ አሰፋ ደግሞ የጦር ችሎት ይመስላል አሉ። የዛሬውን የፍርድ ቤት ውሎ ዳንኤል ሽበሺ በበኩሉ አሸባሪው እኔ ሳልሆን ኢህአዲግ ነው ሲል ገልጿል። የተከሳሾቹም መንፈሰ ጠንካራነት ብዙዎችን አስደምሟል። እስርም፣ ድብደባም፣ ስቃይም፣ መከራም፣ ወከባም ያልበገረው ትውልድ ዛሬም ችሎት ፊት ነገሰ። ኤርትራም ከሚገኙት ተፋላሚ ኃይሎች ዘንድ ኢትዮጵያውያን መቀላቀላቸውን ቀጥለዋል። ከሰሞኑ የጎንደር ሁለት ባለሀብቶች ድንበር አቋርጠው ኤርትራ በረሃ ከተዋል። በሌላ በኩልም የህዝባዊ ወያኔ ሓርነት ትግራይ መንግስት የሚመራው ሰራዊትም ወታደራዊ ልብሱን እያወለቀም በኤርትራም የሚገኙትን ኃይሎች መቀላቀሉን የሚደርሰን መረጃ ያመለክታል። ህዝባዊ እንቢተኝነቱ በየቦታው እንዲነሳም ከተለያዩ የፖለቲካ ድርጅቶች ጥሪ እየተደረገ ነው። የኢትዮጵያ ሙስሊሞችን ትግል የሚመራው ድምጻችን ይሰማም። ተቃውሞም በአንድ ደረጃ ከፍ በማድረግ ወደም ህዝባዊ እንቢተኝነት መሻገሩን ይፋ አድርጓል። ጎንደር አሁንም ከውጥረት ጋር እየተነሳች ነው። ህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት አብደራፊን አብራ ጅራርን በሰራዊት አጥለቅልቆታል። ጸጉረ ልውጥ ገብቷል እያለ ነው። ሆቴሎች በፍተሻ የተነሳ በአብዛኛው ስራ እያቆሙ ናቸው። በምስራቅ ጎጃም ዞን የደብረ ወርቅ አንደኛና ሁለተኛ ደረጃ ትምህርት ቤት 136 መምህራን ከዛሬ ጀምሮ አድማ መምታታቸው እየተነገረ ነው። ለመምህራን ማህበርና ለአማራ ልማት ማህበርም የሚቆረጥባቸው መዋጮ እንዲቀርም ጠይቀዋል። ስርጭታችን ይቀጥላል። አብራችሁን ሁኑ።
Yeah, man.
አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። የኦሮሞ ዴሞክራሲያዊ ግንባር ኦዴግ አመራር አባላት ሉካም ቡድን በአቶ ሌንጮ ለታ የሚመራው አዲስ አበባ መግባቱን መረጃዎች ያመለክቱ ናቸው። የሉካም ቡድኑ አዲስ አበባ እንደሚገባ ከተገለጸበት ጊዜ ጀምሮ ጉዳዩ በኢትዮጵያውያን ዘንድ መነጋገሪያ ሆኖ መሰንበቱ የሚታወስ ነው። የኦሮሞ ዴሞክራሲያዊ ግንባር ኦዴግ አመራሮች በአብዛኛው የኦሮሞ ነጻነት ግንባር ኦነግን የመሰረቱና ለበርካታ አመታትም ባላፊነት ሲመሩ የቆዩ ናቸው። ይህን በተመለከተ ከሲሳይ ገና ጋር ቆይታ አድርጋለሁ። ሲሳይ እንግዲህ የአቶ ሌንጮ ለታ ወደ አገር ቤት መግባት ከተወራበት ጊዜ ጀምሮ ይገባሉ የሚለው ነገር ዛሬ ነገ ሲባል አሁን በመጨረሻ መግባታቸው ተረጋግጧልና ምንድን ነው የሚያሳየው መግባታቸው?
አመሰግናለሁ መሳይ። እንግዲህ የቀድሞ ኦሮሞ ነጻነት ግንባር መስራች ወይ ደግሞ አመራርም የነበሩት አቶ ሌንጮ ለታ ወደ አገር ቤት የመግባት ፍላጎታቸውን ከማንጸባረቃቸው በፊት ያው የኦሮሞ ዴሞክራሲያዊ ግንባር ወይ ደግሞ ኦዴግ የሚል ድርጅት ፈጥረው ነበር። ያንን ድርጅት ከመፍጠራቸው በፊት በኦሮሞ ነጻነት ግንባር አመራር አካባቢ የተፈጠረውን ክፍተት ለመሙላት ወይንም በአመራሮቹ መካከል የተፈጠረውን ልዩነት ለማስታረቅ ጥረት ሲያደርጉ ከቆዩ በኋላ መጨረሻ ላይ ይህን ግንባር ነው የመሰረቱት። ግንባሩን ሲመሰርቱ ብዙ ሰው በሰላማዊ መንገድ እንታገላለን፣ አገር ቤት እንገባለን የሚል ነገር ምልክት ይሰጡ ስለነበር ከዚህ ከ2007 ምርጫ ጋር በተያያዘ አገር ቤት ገብተው ሂደቱ ላይ ይሳተፋሉ የሚል እምነት ነበር የነበረው። ግን በኢህአዴግ በኩል ፍላጎት በደንብ ይታይ አልነበረም። እንግዲህ አሁን የምርጫው ሂደት ካለፈ በኋላ ሁሉም ተቃዋሚ ፓርቲዎች ማለት ምርጫ ውስጥ የሚሳተፉት እጩዎቻቸውን አቅርበው ስራዎች ካለቁ በኋላ እንግዲህ የኦሮሞ ነጻነት ግንባር የቀድሞ መሪዎች ወይ ደግሞ የአሁኑ የኦዴግ መሪዎች እና አቶ ሌንጮ ለታ አዲስ አበባ መግባታቸው ከዚህ በኋላ ኢትዮጵያ ፖለቲካ ትግል ውስጥ እንዴት ለመቀጠል እንዳሰቡ የበለጠ እነሱ የሚያውቁት ነው የሚሆነው። ግን በአጠቃላይ ኢትዮጵያ ውስጥ ያለው ሁኔታ ከጊዜ ወደ ጊዜ እየጣበበ መምጣቱን እንደና አቶ ሌንጮ ለታ ላለ ፖለቲካ ዓለም ልምክፍት ያለም ላላቸው ሰዎች ቀርቶ ለማንም ግልጽ እንደሆነ ይታወቃል። ግን ከዚህ በስተጀርባ ቀደው ምን ፈልገው እንደሄዱ እንግዲህ በሂደት ሲናገሩ ይሆናል።
ምናልባት አቶ ሌንጮ ለታና ሯቹ ያሉት የሉካም ቡድን አባላት እነማን እንደሆኑ በግልጽ የታወቀ ነገር የለም። ነገር ግን የሉካም ቡድን በሚል ነው የተገለጸውና እነማን ሊሆኑ ይችላሉ? አቶ ሌንጮ ለታ ነው ስማቸው ከፊት ያለውና ሌሎቹ የታወቁበት ሁኔታ የለም?
አሁን እንግዲህ የሉካም ቡድን ተብሎ ተገልጿል። ዋናው እንግዲህ ድርጅቱን ሊቀመንበር አቶ ሌንጮ ለታ ናቸው። እንግዲህ ከእርሳቸው ጋር ስማቸው የሚታወቅ የሚጠቀሱ ሰዎች እነ አቶ ጮ ባት ያሉ ሌላው አንጋፋዎቹ እነ ዶክተር ዲማነጎ እነ ዶክተር በያና ሶባ እነዚህ ከእርሳቸው ጋር አለመሄዳቸውን መረጃዎች ይፈነጥቃሉ። እንግዲህ ምናልባት ከአቶ ሌንጮ ጋር ሌላ አንድ ተጨማሪ ሰው እንደሄደ ነው የሰማነው። እኛ ሰው ብዙም እንግዲህ እነዚህ ከሚታወቁት አመራሮች ውስጥ የሉም።
አቶ ሌንጮ ለታ ውሳኔ ነው ማለት እንችላለን? የኦዴግ የኦሮሞ ዴሞክራሲያዊ ግንባር ውሳኔ ነው ማለት አንችልም። ምክንያቱም ሌሎቹ ከፍተኛ አመራሮቹ እዚህ ከቀሩ እሳቸው ከበፊቱ ጀምሮ ፍላጎት ሲያሳዩ የነበሩት አቶ ሌንጮ ለታ ናቸው።
አይመስለኝም። ምክንያቱም እንዲህ አይነት ውሳኔ ብቻቸውን ወስነው ሊሄዱ አይችሉም። ከወሰኑም ቢያንስ የሄዱበት መንገድ ትክክል አይደለም በሚል ሌሎቹ ድምጻቸውን ያሰሙ ነበር። ግን ጉዞውን በተመለከተ አቶ ሌንጮ ከሌላ ግለሰብ ጋር ምናምን ሄዷል። ምናልባት ያን ያደረጉት በአንድ ጊዜ ሪስክ ላለመውሰድም ይሆናል። ሁሉንም የሚታወቁ ሰዎችን በአንዴ መገበር አስፈላጊም ስላልሆነ ሊሆን ይችላል፣ አይታወቅም። ግን ውሳኔውን በተመለከተ የጋራ ውሳኔ ነው የሚሆነው። የጋራ ውሳኔ ሲባል ግን 100% ሁሉም ተስማምተው ነው ማለት አይደለም። ምናልባት በአብላጫ ድምጽ ይወሰን ይችላል።
እንግዲህ የአቶ ሌንጮ ለታ መግባትን በተመለከተ ያለፉትን 40 ዓመታት የኦሮሞ ነጻነት ግንባርን ትግልና ውጤቱንም በዚህ አጋጣሚ መፈተሽ የሚገባ ይመስለኛል። ከህዝባዊ ወያኔ አርነት ትግራይ ጋር የተጋጩበትና ኦነግ ከነ ሰራዊቱ ኢትዮጵያ ከገባ በኋላ ድንገት ሽግግር መንግስቱን ጥሎ የወጣበትን ክስተት ስናስተውል አሁን ለምንድን ነው የተመለሱት? ያ ጥያቄያቸው በህወሓት ዘንድ ምላሽ አግኝቶ ነው? የኦሮሞ ህዝብ ጥያቄ በተወሰነ ደረጃም ህወሓት ተቀብሎት ነው የገቡት ወይስ በምን መሰረት ነው ማለት እንችላለን? በግል ነው
እንግዲህ አሁን በአጠቃላይ ባለው ሁኔታ አቶ ሌንጮ ለታ እንግዲህ በኦሮሞ ነጻነት ግንባር ውስጥ ከፍተኛ አመራር የነበሩ ሰው ናቸው። ያው ብዙዎቻችን ብናስታውሰው የሽግግር ምክር ቤቱን ለቀው ከወጡ በ84 ዓመተ ምህረት ለቀው ከወጡ በኋላ ፓሪስ ላይ አንድ የተቃዋሚዎች ስብሰባ ተደርጎ ነበር። ያ የተቃዋሚዎች ስብሰባ ኢትዮጵያ ውስጥ የሽግግር መንግስት እንዲመሰረት የሚጠይቅ ነው። ያን የሽግግር መንግስት ለመመስረት ኢትዮጵያ ገብተን የሽግግር መንግስት እንመሰረታለን የሚል እንቅስቃሴ ተጀምሮ ነው ነበር። ሉካም ቡድን ከየፓርቲዎች ሲላኩ በኦሮሞ ነጻነት ግንባር በኩል አቶ ኢብሳ ጉተማ ተልከው ነበር። አቶ ኢብሳ ጉተማ አዲስ አበባ እንደደረሱ በኢትዮጵያ ጸጥታ ኃይሎች ወይ ደግሞ ኢህአዴግ የጸጥታ ኃይሎች በቁጥጥር ስር ሲውሉ አቶ ሌንጮ ለታ ኢብሳን አስፈታለሁ ብለው ተነስተው ከአውሮፓ ወደ ኢትዮጵያ ሄደው እርሳቸው እስር ቤት የገቡበት ሁኔታ እንደነበር ይታወሳል። ያው ሁለቱም ይቅርታ ጠይቀው ነው የተፈቱት። ሌሎችም በተመሳሳይ በይቅርታ የወጡበት ሁኔታ ነው ያለው። እንግዲህ በዛን ወቅት በወሰዱት እርምጃ የኦሮሞ ነጻነት ግንባር እርምጃ ወስዶባቸዋል። የተወሰደው አቶ ኢብሳን አስፈታለሁ ብለው አቶ ሌንጮ የሄዱበት መንገድ ተገቢ እንዳልሆነ በማለት ከአመራር አውርዷቸዋል። ስለዚህ ከዛን ጊዜ ጀምሮ በፓርቲ ውስጥ ይህ ነው የሚባል ግልጽ ቦታ አልነበራቸውም። በተለይ ደግሞ ባለፉት 10 ዓመታት ውስጥ ከፓርቲው ጋር ያላቸው ግንኙነት ምናልባትም ከአማካሪነት ያለፈ ነው ማለት አይቻልም። በሌላም በኩል አቶ ሌንጮ ለታ በራስ እድል በራስ መወሰን እስከ መገንጠል የሚለውን አቋም ጥያቄ ማንሳት የጀመሩት በጣም ረጅም ጊዜ ወስዷል። በዚህ ተነሳ ቆና ጋር ያላችሁ ነገር እየሰፋ መምጣቱን የሚፈነጠቅ ነገር ነበር እና በእንደዚህ አይነት ሁኔታውን ስናይ እንግዲህ አቶ ለንጮለታ በዚህ በኦሮሞ ነጻነት ግንባር መስመር ውስጥ ብዙ ርቀት ከሄዱ በኋላ ዩነት ደግሞ ከዛ ሄደት ከወጡ በጣም ረጅም ጊዜ ታስቆጥሯል። ስለዚህ ኢትዮጵያ ውስጥ ያለው ሁኔታ በደንብ የሚገነዘቡ ሰው ናቸው። ከጊዜ ወደ ጊዜ ደግሞ ሂደቱ እንደጠበበም ያውቃሉ። ከምንም በላይ ደግሞ እርሳቸው ኦሮሚያ ክልል ውስጥ ተታገላሉ የሚሉ ሰው ናቸው። ኦሮሚያ ክልል ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ከዚህ ከማስተር ፕላኑ ጋር ተያዘ አንድ አመት አልሞላውም ኦሮሚያ ውስጥ በተለይ ዩኒቨርሲቲ ተማሪዎች የተፈጸመው ግድያ ይታወሳል። እነዚህ ጥያቄዎች በለጠ ጎልተው በወጡበት ሰዓት አቶ ለንጮ ወደ ኢትዮጵያ መመለሳቸው ምናልባት የፖለቲካ ትንሳኤ ይሆናል የሚለው ነገር በጣም ጥያቄ ውስጥ የሚገባ ነገር ነው። ምናልባት እርሳቸው ከስደት መገላገል ይችሉ እንደሆን እንጂ ከዛ ያለፈ ለኦሮሞ ህዝብ በአጠቃላይ ለኢትዮጵያ ፖለቲካ የሚያደርጉት አስተዋጽኦ የሚታይ ነገር የለም።
እንደው የኦሮሞ ዲሞክራሲያዊ ድርጅት ኦህዴድን ወይም ደግሞ በተቋሚ ጎራ የተሰለፉት የኦሮሞ ፌዴራሊስት ኮንግረስ የኦሮሞ ድርጅቶች የነዚህ መምጣት የሚፈጥርባቸው የፉክክር ነገር ይኖር ይሆን? ምክንያቱም ህዝባዊ ወያኔ ሓርነት ትግራይ አሁን ያለበት ሁኔታ በጣም ቀውስ እንደሆነ ይታመናል። ለኦሮሞ ህዝብ ችግር መፍትሄ ማግኘት የተሳነው እንደሆነ ይታወቃልና እንደነዚህ አይነት አዳዲስ ነገሮችን በማምጣት ምናልባት እነዚህ ተፎካካሪ የሆነ በኦሮሞ ህዝብ ዘንድ ተቀባይነትን ለማግኘት የሚደረግ ጥረት ይሆን?
እንግዲህ ምናልባት ህዋቶች እስከመጨረሻው ድረስ ስልጣናቸውን አናጣም የሚል እምነት ሊኖራቸው ይችላል። በአጠቃላይ ባለው ኢትዮጵያ ውስጥ ያለው ሁኔታ ከጊዜ ወደ ጊዜ ሁኔታዎች ለስርዓቱ በሚመቹ መንገድ እንደማይሄዱ በተለይ ደግሞ እዚህ መሳሪያ ያነሱት ኃይሎች አካባቢ የሚታየው እንቅስቃሴ ያም እንቅስቃሴ ደግሞ እነርሱ ከምንም በላይ በሚፈሩት በኤርትራ መንግስት የመደገፉ ነገር እነዚህ ነገሮች ሲታዩ፣ በሌላም በኩል ያው በስርዓቱ ዙሪያ ያሉ ድረገጾች ላይ የሚጻፉትም ነገሮች እናያለንና በላይም በታችም የስንግ ሊያስገቡን እያሰቡ ነው። ስለዚህ መውጫ መፈለግ አለብን በሚል መውጫ ፍለጋ ተብሎ ከሚጠቀሱት ውስጥ ነገሮች ምንድን ነው? አንዳንዴ አጠቃላይ ከፍተኛ ውጥረት ሀገሪቱ ስለተፈነ በአንድ በኩል የታሰሩ ሰዎችን የመልቀቅ ሚዲያው ላይ የተደረገው አፈና በተወሰነ ደረጃ እንዲላለ እንዲህ አይነት ነገሮች አሁን እየተጻፉ ነው። በህወሓት በኩል ደግሞ ይህንን በማድረግ ያለውን ነገር ማስተንፈስ አልችልም ብሎ ካመነ ምናልባት ከኦጋዴን ብሔራዊ ነጻነት ግንባር ጋር እንደሚያደርጉት ከኦሮሞ ነጻነት ግንባር ወይ ደግሞ ቀድሞ የኦሮሞ ነጻነት ግንባር መሪዎች ጋር አንዳንድ ነገሮችን በማድረግ ኢትዮጵያ ውስጥ ያን የነበረውን መጀመሪያ በሽግግሩ ጊዜ የነበረውን ውጥረት በመፍጠር ምናልባት መደላደል እንችላለን ብለው አስበው ያን እያደረጉ ከሆነ እንግዲህ በሂደት የሚታይ ነው። ግን በምንም ተአምር ለኦህዴድ ስጋት ሊሆን አይችልም። በምንም ተአምር ቲፒኤልኤፎች ከኦህዴድ ውጭ ኦሮሚያን በሌላ ሰው በሌላ ቡድን እጅ ማሰብ አይፈልጉም። በእናቶ ሌንጮ ለታ የፖለቲካ አቅምና ልምድ ኦሮሚያ ላይ እነሱ ተገቢ ሚና እንዲጫወቱ በህወሓት በኩል ይፈቀዳል ተብሎ አይታመንም። ምናልባት ግን አንዳንድ ውጥረቶች ሲፈጠሩ ለውጥረት ማስተንፈሻ እስከተወሰነ ጊዜ ድረስ ይጠቀሙባቸው ከሆነ የሚታይ ነው። ግን ያንንም ለማድረግ በቂ ጊዜ ያለም አይመስለኝም። በአጠቃላይ እኔ እንደሚታየው እናቶ ሌንጮ ለታ ረዥም ጊዜ ትግል ውስጥ ቆይተዋል። ከዚህ በኋላ ማድረግ የሚችሉት አቅማቸው ውስንነቱን ተገንዝበዋል። ስለዚህ እዛው አገር ቤት ሆነን ህዝቡ ጋር ሆነን የሚሆነውን ነገር እናያለን የሚል ነገር ካልሆነ በቀር በተለይ ደግሞ በቅርቡ የዚሁ ቡድን አመራር አባል ዶክተር ዲማ ነጎ ወደ ኢትዮጵያ ተጉዘው ነበር። ባሉ መረጃዎች እርሳቸው ከባለቤታቸው እናት ቀብር ጋር በተያያዘ ነው ወደ ኢትዮጵያ ተጓዙ። ኢትዮጵያ በተጓዙበት ወቅት በተለያየ ከፍተኛ ስልጣን ላይ ያሉ የኢትዮጵያ መንግስት ባለስልጣናት ጋር ተገናኝተዋል። በተለይ ከሀዘኑ ጋር በተያያዘ ግን እነዚህ ሰዎች ወደ ኢትዮጵያ ገብተው ከኢትዮጵያ መንግስት ጋር ለመስራት ወይ ደግሞ አገር ቤት በሰላማዊ መንገድ ለመታገል ያላቸውን ፍላጎት እንኳን እየገለጹ ዶክተር ዲማ አገር ቤት በገቡበት ወቅት ምንም ግሪን ላይት ወይ ደግሞ አረንጓዴ መብራት ያዩበት ሁኔታ እንዳልነበር ነው የተሰማው። ስለዚህ ትግሉ ላይ በሚገባው በሚታይ መጠን ለመንቀሳቀስ እድሉ ያለ አይመስልም። ምናልባት ከዚህ ቀደም የኦነግ የውጭ ግንኙነት ኃላፊ አቶ አባቢያ ላይ የደረሰው ነገር እሳቸው ላይ እና ሌሎቹም ላይ መድረስ አለመድረሱ እንግዲህ በሂደት የሚታይ ይሆናል።
ምን ዋስትና አግኝተው ነው ሄዱት? ቀደም ሲል እንደጠቀስከውም ታስረው ነበረ ሲሄዱ። አሁንም ኦነግ በአሸባሪነት በምክር ቤት የተፈረጀ ድርጅት ነው። ስለዚህ ምን ዋስትና አላቸው? ባለፈ መዝገብ ሊጠየቁ የሚችሉበት ነገር ሲኖራል እንደዚህ አይነት ስጋት ሳይኖርባቸው ነው ሄዱት? የሆነ ዋስትና ሳያገኙ
እንግዲህ ምናልባት አገር ቤት ገብተህ ዝም ብሎ ሁሉን ነገርን ትተህ አርፌ እቀመጣለሁ ብለህ ከወሰንክ እንኳን የኦሮሞ ነጻነት ግንባር እንዲህ ያደረገ የሚባል ነገር ሳይሆን ምናልባት በግልጽ የሚታይ ድፍን አንድ ከተማ አንድ ቡድን ወይ የሚያቃጠለ ቡድን መርተህ እንኳን ቢሆን ወይ ደግሞ ከተማውን ያቃጠልኩ አንተ እንኳን ብትሆን አርፌ እቀመጣለሁ ካልክ ምንም ነገር ኢትዮጵያ ፖለቲካ ስልጣን ወይ ደግሞ ቲፒኤልኤፍ ለስልጣኑ ሲል ነገር እንደሚሽረው ወይ ደግሞ እንደሚተወው ግልጽ ነው። ሁልጊዜም ከአንተ ጋር ተለጥፎ ሊቀጥል የሚችለው እንደዚህ አይነት ነገር ወንጀልም ከሆነ ትግሉ ላይ ለመቀጠል ባለ ቁርጠኝነት መጠን ወይ ደግሞ ትግሉ ላይ ወስነ ለመጓዝ ባለ ፍላጎት መጠን ነው የሚሆነው እንጂ እና አቶ ሌንጮ ለታ ላይ አሁን በቂም መጫወቻ ሜዳ ስለማይሰጧቸው ስጋትም እንደማይሆኑ ስለተገነዘቡ አደጋ ይመጣባቸዋል ተብሎ አይታሰብም። ምናልባትም ደግሞ የውጭ አካል በዚህ ሂደት ውስጥ ካለ የነሱ ማስተና እዚሁ ላይ እንዳለ ይታመናል።
ምርጫው ይሳተፉ ይሆን?
ምርጫው ላይማ መሳተፍ አይችልም። መቶ መቶ አይችልም። አብቅቷል። እሱ ምክንያቱም ቢያንስ እጩ ማስመዝገብ አለበት። እጩ ማስመዝገብ
አመጣጣቸው እዚህ ወቅት ላይ መምጣታቸው ምርጫ ወቅት ላይ በዚህ ጊዜ ላይ መምጣታቸው ነው። ይሄን ብዙ ጊዜ እንዲህ አይነት ጥያቄን ያጨራል። ለምን ይሄን ወቅት ተጠብቀው
እነሱ ፈልገዋል? እነሱ መጀመሪያ ነው ይሄን ያሰቡት። ምክንያቱም ከምርጫው በጣም ረጅም ጊዜ በፊት ነው እነሱ ያን ነገር ያሰቡት። ግን ምርጫው ውስጥ ኦሮሚያ ክልል ውስጥ እነሱ በምን ታምር መሳተፍ አለባቸው ተብሎ ስለማይታመን ያው ከመጀመሪያውኑ እንዳይገቡ ነው የተደረገው። ስለዚህ ምርጫ ውስጥ አይሳተፉም። ከዚህ በኋላ ለሚቀጥለው 5 ዓመት ነው የሚዘጋጁ ወይስ ምንድነው የሚያደርጉት? ቶሌንጮ ለታ በፊት በነበራቸው ስምና ዝና መጠን በኦሮሚያ ውስጥ አሁን ተሰሚ ናቸው፣ ተጽዕኖ ፈጣሪ ናቸው። ኦሮሞ ነጻነት ግንባር ደጋፊዎች እና ቶሌንጮ ለታን ይደግፋሉ። እነዚህ ነገሮች ሁሉ በሂደት ምላሽ የሚያገኙ ይመስለኛል።
በጣም አመሰግናለሁ።
ታላቅ የስብሰባ ጥሪ ለመላው ሀገር ወዳድ ኢትዮጵያውያን ሁሉ በእስራኤል ኑ በጋራ ሆነን ስለ ሀገራችን እንንገር። ማርች 21 2015 የአድዋን ድል 119ኛ ዓመት መታሰቢያ በዓል ምክንያት በማድረግና ወቅታዊ የሀገራችን ጉዳይ ላይ ለመነጋገር በእስራኤል ኢትዮጵያንና አድን አንድነት ማህበር ታላቅ ሀገራዊ ስብሰባ አዘጋጅቷል። በዚህ ዝግጅት ላይ ታዋቂው የሰዓት ጋዜጠኛ መሳይ መኮንን በክብር እንግድነት በመካከላችን ይገኛል። ፕሮፌሰር ጌታቸው ኃይሌ በስካይፒ የአድዋን ድል ለጥቁር ህዝቦች በተለይ ለኢትዮጵያውያን ያለውን ፋይዳ በታሪክ እያጣቀሱ እውነታውን ይነግሩናል። በሰብአዊ መብቶች ላይ የሚሰራው ጋዜጠኛ ወንድማገኝ ጋሹ ከለንደን በስካይፒ ይታደማል። በዝግጅቱ ላይ በልዩ ባለሙያዎች የተዘጋጀ የጾም የራት ግብዣም አለን። ምን ይሄ ብቻ! ስነ ጽሑፍን ጨምሮ የፊልምና የሙዚቃ ዝግጅቶቻችን ስብሰባውን ያደምቁታል። ቦታ ቴላቪቭ ረሆብ ቤን አቪጊዶር አራት ሐማዝጌ በሚኒሊክ ክለብ ወይም ማዶን ከቀኑ 3 ሰዓት ጀምሮ ይጀምራል። የመግቢያ ዋጋ 150 ሸቅል ብቻ። ለበለጠ ማብራሪያና ለትኬት ሽያጭ 058 78 99 92 1 058 73 62 67 8 053 33 69 92 8 ኢትዮጵያ ሀገራችን በክብርና በአንድነት ለዘላለም ትኖራለች። በእስራኤል ኢትዮጵያን እንዳድን አንድነት ማህበር የሥራ አመራር ኮሚቴ።
ኢሳት የኔ ነው። በአትላንታ የአትላንታ የኢሳት ድጋፍ ኮሚቴ ዛሬም እንደትላንቱ ኢሳትን ለመደገፍና በቀጣይ መረጃ ለህዝብ ጥራት እንዲደርስ ለሚደረገው ጥረት ወገናዊ ድርሻውን ለመወጣት ቀጠሮ ይዘዋል። ኤፕሪል 26 2015 በሚናደርገው በዚህ ታላቅ ዝግጅት እንግዶቻችን የጥበብ ባለሙያውና ለሰብአዊ መብት መከበር የሚታገለው ታማኝ በየነ እንዲሁም ጋዜጠኛ መሳይ መኮንን ይገኛሉ። ዝግጅቱ በአትላንታ ማሪዮት ሴንቸሪ ይከናወናል። ከ2:30 PM ጀምሮ ደማቁ ዝግጅት ይጀምራል። 2000 ሴንቸሪ ቡልቨርድ ኖርዝ ኢስት አትላንታ GA 30345 የዝግጅቱ ቦታ ነው።
የኢሳትን ምስረታ 5ኛ ዓመት ምክንያት በማድረግ የፍሎሪዳ የኢሳት ድጋፍ አስተባባሪ ኮሚቴ በኤፕሪል 18 2015 ቀጠሯችሁን በታምፓ ፍሎሪዳ ከኛ ጋር እንድታደርጉ በትህትና እንጋብዛለን። በዕለቱ ተወዳጁና ታዋቂው አርቲስት አማኝ በየነ እንዲሁም የኮሚኒኬሽን ሚኒስቴር ዴታ የነበሩት አቶ ኤርሚያስ ለገሰ በክብር እንግድነት በመካከላችን እንደሚገኙ ስንገልጽ በደስታ ነው። በመዝናኛው በኩል ደግሞ ኦቁ አርቲስት ብርሃኑ ተዘራ ላፎንቴ በኦርክ ሙዚቃዎች ሊያዝናናን ቀጠሮ ይዟል። ታዲያ ይህን ታሪካዊ ቀን ለመታደም ሀገር ወዳድ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ ከማያሚ፣ ዌስት ፓም ቢች፣ ከኦርላንዶ፣ ከታምፓ፣ ከጌነስቪል፣ ከጃክሰንቪል፣ ከተላሃሲና እንዲሁም ሌሎች ካልጠራራቸው ከተሞች ሁሉ ተጠራርታችሁ ቀጠሯችሁን በማዕከላዊቷ የፍሎሪዳ ከተማ ታምፓ እንድንገናኝ በምድጋሚ በትህትና እንጋብዛለን። ቦታው ታምፓ ሌተር ኬሪየር ሆል 3003 ሳይፕረስ ስትሪት ታምፓ ፍሎሪዳ 33609 ሰዓት ከ7 PM እስከ 2am በተጨማሪ መረጃ በስልክ ቁጥሮች 813-299-9563 ወይንም 813-242-5358 ጠይቆ መረጃ ማግኘት ይቻላል። ኢትዮጵያ በክብር ለዘላለም ትኖር። የኢሳት የድጋፍ አስተባባሪ ኮሚቴ በፍሎሪዳ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስላገሬ።
በመላው አውሮፓ ለምትገኙ ኢትዮጵያውያን በሙሉ ኢትዮጵያን ላሰቃቂ ግፍና በደል እየፈጸመ የሚገኘው ዘረኛው የወያኔ ኃይል ገመና ለዓለም ማህበረሰብ ለማጋለጥ ማርች 2 2015 ዓ.ም ጄኔቫ የተባበሩት መንግስታት ጽህፈት ቤት ፊት ለፊት የተጠራ ሰልፍ ዘረኛውና አምባገነኑ የወያኔ መንግስት በኢትዮጵያ ህዝብ ላይ ያደረሰ ያለውን ግፍና በደል በተመለከተ እንዲሁም የነጻነቱን ታጋይ አቶ አንዳርጋቸው ጽጌን ከየመን አየር ማረፊያ በህገ ወጥ መንገድ ታፍኖ ከተወሰደ ጊዜ ጀምሮ ህጋዊ ከለላ እንዲያገኝ ብሎም እንዲፈታ የታላቋ ብሪታንያ መንግስት በቂ ጫና ባለማድረጉ ቁጣችንን ለዓለም ህብረተሰብ ለመግለጽ ትብብራቸውንም ለመጠየቅ በጄኔቫ ለተባበሩት መንግስታት የሰብአዊ መብት ኮሚሽን ለማሳወቅ ብሎም ኢትዮጵያን በተመለከተ በሚዘጋጀው የሰብአዊ መብት ረገጣ አመታዊ ሪፖርት ላይ ጫና ለማሳደር ኢትዮጵያውያን በአውሮፓ የሰብአዊ መብት ዲሞክራሲ ግብረ ኃይል ታላቅ ህዝባዊ ሰላማዊ ሰልፍ በስዊዘርላንድ ጄኔቫ ከተማ ጠርቷል። ይህ ሰልፍ በአውሮፓ የምንገኝ ኢትዮጵያውያን ቀደም ብሎ በሎንዶን በብራስልስ በህብረት ያደረግነውን እንቅስቃሴ ቀጣይ አካል ነው። በመሆኑም እርሶ በቦታው በመገኘት የወገናዊ ድርሻውን ይወጡ ዘንድ ጥሪያችንን እናቀርባለን። ቦታው ጄኔቫ በተባበሩት መንግስታት ጽህፈት ቤት ፊት ለፊት ፕሌስ ዴስቲኔሽን 1202 ጄኔቫ ዕለቱ ማርች 2 2015 ዓ.ም ምረት ሰዓት ከቀኑ 12 ሰዓት ጀምሮ እስከ 17 ሰዓት ድረስ ሲሆን ከሰላማዊ ሰልፍ በኋላ የሀገራችን ሁኔታና ቀጣውን ጸረወያኔ ትግላችንን በተመለከተ አጠቃላይ ጉባኤ እናደርጋለን። ለዕለቱ የማረፊያ ሆቴልና የመኪና ማቆሚያ ቦታ ተዘጋጅቷል። ለበለጠ መረጃ በ0041 7947 98904 ወይንም 0041 76460 0658 ይደውሉ። በአውሮፓ የሰብአዊ መብት ዲሞክራሲ ግብረ ኃይል ጄኔቫ። ኢትዮጵያ በክብር ለዘላለም ትኑር።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስላገሬ።
በኮሎራዶ እና አካባቢዋ ለምትኖር ኢትዮጵያውያን በሙሉ የኢሳት የነጻነት ልሳን ታሪካዊ ጉዞ አካል የሆኑ ዘንድ የኢሳት ቻፕተር ጥሪውን ያቀርባል። የኢሳትን ጉዞ በአካባቢዎች ለመደገፍ በዚህ ቁጥር ይደውሉ 720-808-1502 እና 720-388-8277 የኢሳትን ጉዞ አምስተኛ ዓመት ዝግጅት በቅርብ ቀን በዴንቨር ኮሎራዶ ይጠብቁ። የኢሳት አስተባባሪ ኮሚቴ።
አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮን የሚተላለፍላችሁን ስርጭት ነው። ጎንደር ውጥረት እንዳለ እየተነገረ ነው። ህዝባዊ ወያኔ አርነት ትግራይ የሚመራው መንግስት አብደራፊን አብራር ጅራርና መስል ጎንደር አክባቢዎችን በሰራዊቱ ማጥለቅለቁም ከስፍራው የደረሰን መረጃ መለክታል። ጸጉረ ልውጥ ገብቷል። ወደ ኤርትራ ኢትዮጵያውያን እየሄዱ መሆናቸው ያሰጋው መስሏል። ወይን በተመለከተም ወደ አብራር ጅራር ስልክ ደውለን ነበረም።
የተፈጠረው መልሶ ምንድን ነው አታውቁም? አንገራ ቢባለው ይዳለ እዛ ነርጂ ወገኘ ይባላል። በዛ አስተባብ ወያኔ ውስጥ የመረካከ አደጋ ስራ አለ። ያን ቤቱ ለመፈቀር የተደረገ ነው የሚል ተዝሙ ነው ይሰጥ ያለ መግለጫ። ማማይቶታል አንገራ ጎን ይባላል።
እሺ
አደጋና አራጋን ያደረገ ነው። እንደጣጣም እንደጣጣም ታገደ መጨረሻ የያጣ አሁን ወገኖች ሲተሻሉ ተግባባት ወይም ሽፍታ ገውጣም ይባላል። እዚህ በተሰበሰበበት ቦታ የዓለም መታወቂያ መንቀሳቀስ የማይቻል ነው። ተግባባት መሰልተል ምንም ነገር የተገኘ የለም። ኮብራ ነው ከትግራይ የመጣ ከዛ ፖሊስ ከተማ እንዳለም ያላውቃት ያለው ነው። እዚህ ያምጣ
ሰምተን ነበረ። ሰሞኑን እዛ አካባቢ መረጋጋት የለም ውጥረት እንዳለ የሚያሳዩ መረጃዎች ደርሰው ነበርና እስቲ እርሶ እዛ አካባቢ ነው ያሉትና በዝርዝሪን ገሩን መነሻውና አሁን ያለበትን ሁኔታ።
መነሻው እንግዲህ አብዛኛው ከዚህ አደረጋፊ አካባቢ ወሶም ትግሬዎች አሉ። በውስጣዊ ወያኔ አባል ናቸው። መሬታችን መተማደን ብለው ነው የሚሉት። እንግዲህ በታሪክም አጋጣሚ ይሁን በምን ሁኖ ማያውቅም የአርማጽሆም የወልቃይት የተገኘ አያቶች ያቆዩት መሬት እንጂ ትግራይ ተከዜ ነው ደንበራችን። እና ያሉ በእነሱ መነሻ አድርገው ግብር እንኳ አንከፍልም እኛ በአቸው በትግራይ ክልል ነው የምንከፍል እስከማለት ድረስ ነው የሚደርሱ ሰዎች። እዛ ግርግሩ ተፈጠረ። ህዝቡ የሚገርም አሁን የእርሻ ልማቱ እስካሁን ጽዳት የሚባል ነገር የለም። ህዝቡ በቃ አንድ ላይ ውሳኔ ካልተወሰነ እርሻን ወደ ልማት አንገባም ብሎ ነው ያለ ህዝቡ። ታቆ ነው ያለ ህዝቡ። አውባት ወታደር አምቶ ይነረት ሪፖርት አንተ ነው መጣጀው። እና ያው ሰሞኑን በዚህ ተነሳ ህብረተሰብ አጋሪ ወጣቱ ባለበት ቦታ ውጣ ወደ ሻሪያ ገብኖ ማን ሻሪያ ተራላች ይያሉ ወጣቱ ያፈሱ ያፈሱ ነው ያለ። አሁን እዚህ ሁለት ቀን ራሱ ሱፋ ይባላል አንገረድና አጓጉ መገናኛ አካባቢ ወደ 15 በላይ የሆኑ ሰዎች መምህራንም ተማሪዎችም ሌሎችም አሉ ብሎ አቀረቡት። እነሱ አሁን ተያዙ። ከዛ ሀብራ ግራም ከአልጀባሲ መውዚት የሚባል ቦታ ማለ ህዛ ስነስ ይሆናቸው የሚደረስ አይታወቅም። በጣም አሰቃቂ ሁኔታ ላይ ነው ያለው። በዚህ በጠረፉ ደግሞ ሱዳን የተከበረው ባሸጋቡ ነበረ እስካሁን አስከብሮት የነበር አሁን እሱ ከሞተ በኋላ ያው በማናበት ሱዳኖች የተሰጠን መሬት መሬት የሰጥ ይወስዳለን በማለት ያው ገበሬዎች አንሰጥም አያቻችን ያቆዩትን ደንበር ሌላ እናንተ ጋር ምንም ያገናኘን ደንበር የለም እነሱ ሰባት የሚያስጣችን እያሉ ነበር። አሁን እዚህ በሶስት መጋቢት ሶስት ቀን አቶ ጌጡ ዋደግ የሚባል መስተር ያለው ካምፑን አቃጠው ምሽት ነው አቃጥለው ንብረት ሄዱ ማሽላም የተወሰነ የሬሳን ድቃዎች ምናምን አቅራጥለው በዛ ስራትን ቁርጦ አመለሱ።
ማን ያቃጠለው?
የሱዳን ወታደር ነው ያቃጠለው። መሬታችን መውሰድ አለብን እኛ መሬት በተሰጠን መሬት እናንተ አልፋችሁ አትወሩም እንደገና ጓንግ ውሃውን ራሱ አትቀዱም እያሉ አሁን በጠብ ላይ ነው ያሉ። እና መነሻው ያው እነሱ ሳይሆን በወያኔ በእጃ ዞር እየተሰራ ያለ ስራ ነው። እነሱ ምንም ማድረግ አይቻልም። ምክንያቱም እነሱ ያው ሱዳን አንድ ነገር መጠበቅ አይችልም። መልሶ የኢትዮጵያ መንግስት የሰጠን ንብረት ነው እናንተ የሰው መሬት ነው ብለው የሚከራከሩ ነው ያለ። መሬቱ ግን በተፈጥሮ ራሱ ጓንግ ወንዙ የሚያካልለው ነው። የሚገርም ጓንግ ሲሻግሮ መጥቶ ነው እንደዛ ብሎ ህዝቡ አሁን በድንጋጤና በውጥረታ ነው የሚገኛ። በጣም ተስፋ እስከመቁረጥ ድረስ ነው ያለ ህዝቡ። ወደ ልማት ራሱ አሁን የሚንቀሳቀሰው አታገኙ ኔተን ጨራሽ ቁጡ አንድ ውጤት አንድ ውጤት አንድ ውሳኔ ሳለፍ እንዴት ልማት እንገባለን የሚል አስተያየት ይሰጥ ያለ ሰው።
በቅርቡ የመንግስት ከፍተኛ ባለስልጣናት ወደ አካባቢው ሄደው ህዝቡን አነጋግረዋል ይባላል እና የተገኘ መፍትሄ አለ ወይስ ውጥረቱ እንደቀጠለ ነው?
ምንም መፍትሄ የለም። ውጤቱ በፌደራል በኩል ነው ውጤቱ መልስ ይባላል የለም። ስብሰባ ነው ይሄዳል። አሁን የካቲት 14 ስብሰባ ነበረው በሶረቃ አካባቢ ከዛ በመሬቱ ምንም ያለ ውጤት የተለያየ እንዲሁም የሚገርም ከዛ መስረጅት ምናምን ጠብቀው ነው ሊመስሏቸው ደርሶ ከዛ ተደወለላቸው የኛ ሽማግሌ የተባሉት እዛ ሲደው በጎን ተደወለላቸው በተመለሱ ለተዘጋጅቶ ነው ያለ ተባለ። መከላከያ ሰራዊት ህዝብ አማራ ኤቫዴን ሰራዊት ደግሞ ግማሽ ሁሉ ነገሩ ደርሶ ያው የሰዎቹን ሳይጠፋ በሰላም ተለያዩ ማለት ነው። ከዛም በኋላ የለም በቃ ደርደሩ የሚባል የለም ምንም መፍትሄ ነው።
እንግዲህ ይህንን ውጥረትም ተከትሎ ከፍተኛ ቁጥር ያለው መንግስት ወታደር ወደዛ አካባቢ ተንቀሳቅሷል የሚልም ነገር ሰምተን ነበርና ስለዚህስ መረጃ አለዎት?
በትክክል አሁን አብዛኛው የመጣው የባዴን ሰራዊት ነበር። በዚህ በአብራጅራ ምዕራብ አርማጭ እስከ መተማ እሱ ነበር የሚንቀሳቀሰው። እሱን አነሱና ከትግራይ ነው የመጣው አጠቃላይ የመጣው የፌደራል ወታደር መከላከያ ሰራዊት አሁን እሱ ነው በኮብራ ከተማ ስሙ ዘመ የመውጣት ያለ የተቀን ነው ወጣቱ አብዛኛው የለም አሁን ወጥቷል መኖር አልቻለም።
ምናልባት በቅርቡ አንድ የሰማነው መረጃ ነበር። ለመከላከያ ሰራዊት አባላት ደሞዝ ለመክፈል ይሄደ ነበር። ኮንቮይ ተሽከርካሪዎች ናቸው ጥቃት ደርሶባቸው ገንዘቡም ወሰዱ። ሰዎችም ለሞትም ለቁም መቁሰል አደጋ መዳረጋቸውን የሚገልጽ መረጃ መተማ አካባቢ እንደሆነ ተገልጾልን ነበር። ስለዚህ ምናልባት ከዚሁ ሰሞኑን ከተፈጠረው ውጥረት ጋር የተያዘ ሊሆን ይችላል ብዬ ነው።
ትክክል ነው። ምክንያቱም ይህ ኢንፎርሜሽን ጥርጣሬ ያላቸው በመሰማ የተደረገው አሁ ትክክል ነው ብሏል። ወደ አንድ ሚሊዮን ብር በላይ የአንድ መከላከያ ሰራዊት ነው ለመከላከያ ሰራዊት ደሞዝ ለመክፈል የማን እንደመጣው ግን መኪናውን አይታወቅም። ተኩስ በጥይት እንደተመታና እንደተቃጠለ ነው የሚታወቀው። ማን እንደሆነ ግን ሰዎች አልታወቁም። የዚያን ምክንያት የተነሳ ውጥረት አሁን በጣም ውጥረት ነክሶ ነው ያለ። አሁን አብዛኛው አብራጅራ ላይ ነው ይህ ውጥረት ነክሶ ያለ።
እንግዲህ ሁኔታውን እንከታተላለን። ደው በመጨረሻ የሚነግሩን አለ በተለይ አሁን በመነጋገርበት ሰዓት ያለውን ሁኔታ ገልጸውልኝ ሌላም የሚጨምሩት ነገር ካለ በዚሁ እናበቃለን።
እንግዲህ ማለት ያው ስለቱን አንዳንድ ነገር ካለኝ አንደዚህና ኢንፎርሜሽን እናቀባጣለን። እናንተ በጣም ፈርምቱ ለኢትዮጵያ አይደለና ዘሮ ለኢትዮጵያ ሀገር ሰዓት ኢትዮጵያ ሀገር የናከም ነው የሚጠብቃለ የኢትዮጵያ ቴሌቪዥን ማንም ያው በእውነቱም ማንም ቴሌቪዥን ከፍቶ የለበት ግን የሰዓት ምሳት ደርሰ ምሳት እናዳምጥ ነው። አሁን ግን ትልቅ ነገር ችግር አለ። አብራጅራ ላይ የሰዓት ሬዲዮ ለማዳመጥ በጀን የትዥገቡ አሰሳ እያደረጉ ነው ያለ። ምን ነው የምታዳምጡት እናንተ
በጣም አመሰግናለሁ። እንግዲህ መልሼ ደውላለሁ ሰሞኑን ያለውን ሁኔታን ለማወቅ። ለአሁን በጣም ላመስግኖት እግዜር ይስጥልኝ።
እሺ ማመሰግናለሁ።
አድማጮቻችን የምትከታተሉት ስርጭት የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ ነው። ቀደም ሲል እንደገለጽነው በምስራቅ ጎጃም ዞን የደብረ ወርቅ አንደኛና ሁለተኛ ደረጃ ትምህርት ቤት 136 መምህራን ከዛሬ ጀምሮ የሥራ ማቆም አድማ ማድረጋቸውን የሰማያዊ ፓርቲ ልሳን ነገረ ኢትዮጵያ መዘገቡን መግለጻችን ይታወሳል። ይህም መነሻ በማድረግ ወደ አካባቢው ስልክ ደውለናል። አንድ ነዋሪ አግኝተናል። እስቲ ምንድነው የተፈጠረው? መምህራኑ አድማ መምታታቸው ተሰምቶ ነበር። እውነት ነው?
መምህራን የስራ ማቆም አድማ አድርገዋል። የስራ ማቆም ያደረጉበት ምክንያት ምንድን ነው? አንደኛ ነገር ያለ ፍቃዳቸው የአልማ ክፍያ በሚል ደሞዛቸው ይቆረጣል። ከዚህም ጋር በተያያዘ በየአምስት ዓመት ሁሌም ማለት ነው ምርጫ በደረሰ ቁጥር ኦቨርታይም እንዲሰሩ ይደረጋል። መምህራን ጊዜ ይደረጋል። በዚህ ምክንያት እና በተለያዩ ምክንያቶች ያለባቸውን ጫና በመግለጽ የስራ ማቆም አድማ አድርገዋል።
እንግዲህ 136 መምህራን እኛ በደል እየደረሰብን ቢሆን መምህራን ማህበሩ ችግራችን እየፈታል ባለመሆኑ ካሁን በኋላ አባል እንዳልሆንን የመምህራን ማህበሩ ማለት ነው እንዲታወቅ በየወሩ ከደሞዟችንም የሚቆረጠው እንዲቆም በሚል በፊርማ አስገብተዋል። 92 ከ136 ማለት ነው አድማ መጥተዋል። የሁለት ትምህርት ቤቶች የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤት መምህራን እንደሆኑ ነው የተነገረው። ዝርዝሩን እስቲ ግለጽልን።
92 መምህራን ብቻ አይደሉም ይህንን ለመምህራን ማህበር ደብዳቤ ያስገቡት። ለመምህራን ማህበር የሚከፈለውን ብቻ ሳይሆን ለአልማ የሚከፈላል። ከፍቃዳቸው ውጭ ለአልማ ይከፈላል።
ለአማራ ልማት ማህበር ማለት ነው።
ቴሮር ላይ ይሄ የአማራ ልማት ማህበር የሚባል አለ። ለዛ ማለት ነው ያለ ፍቃዳቸው ደሞዝ ይቆረጣል። በተደጋጋሚ ለመምህራን ማህበሩ ከፍቃዳችን ውጭ ነው የሚቆረጠው። ስለዚህ ይህ መቆም አለበት ነው ለመምህራን ማህበሩ ጥያቄ ያቀረበው። መምህራን ማህበር ከአካባቢው ባለስልጣን ጋር በመተባበር ምንም አይነት መፍትሄ ሊሰጣቸው አልቻለም። ስለዚህ የአልማት አይደለም ለመምህራን ማህበርም አንከፍልም ብለው በሳ ቁጥር ያላቸው መምህራን እዛው ደብረ ወርቅ የነበሩ የሁለተኛ ደረጃ መምህራን እና የአንደኛ ደረጃ መምህራን የነበሩ ነገር ግን በዙሪያ ያሉ የገጠር መምህራንም ከመምህራን ማህበራት ድርጅት ውስጥ ማለት ነው በራሳቸው መንገድ እየተነጋገሩ እነዛም በተደጋጋሚ ለመምህራን ማህበር ደብዳቤ አስገብተዋል። ካሁን በኋላ ለአልማም ሆነ ለመምህራን ማህበር አንከፍልም፣ እንዲሁም ተጨማሪ ሰዓት የመንግስት ስራ 8 ሰዓት ነበር፣ ነገር ግን ባልተለመደ ሁኔታ እዛው እንዲውሉ ከጠዋትም ከሰዓትም ከ12 ሰዓት እንዲውሉ የሚያስገድድ እና የሰዓት ክርሞቷል እሱንም አንቀበልም ብለው ፊርማቸውን አሰባስበው ተቃውሟቸውን ገልጸዋል።
እንግዲህ ነገረ ኢትዮጵያ ዘገባ ላይ የተገለጸው አንደኛም የመንግስት ተወካይ የሆኑ ግለሰብ ይመስሉኛል ለስብሰባ ጠርተዋቸው የወረዳ አስተዳዳሪ ናቸው፣ በምስራቅ ጎጃም ዞን የወረዳ አስተዳዳሪ ናቸው። እሳቸው ጠርተው አንወያይም በማለታቸው ከዛሬ ጀምሮ ስራ እንዳትገቡ በማለታቸው ትምህርት መቋረጡንና በዚህም የተነሳ የስራ ማቆም አድማ ተደርጎ እንደተገለጸ የሚነገረውና እሳቸው ናቸው አቁሙ ያሉት ወይስ መምህራኑ ናቸው አድማ የመቱት?
አንደኛ ነገር እነሱ ምንድነው ያደረጉ አሉት ልክ ይሄ ነገር ጥያቄ ሲያቀርቡ መምህራንን መከፋፈል ነው የጀመሩት። የልማት ሰራዊት የሚባል ነገር አለ፣ የእነሱ ካድሬዎች ሁሉም ነገር የሚያንቀሳቅሱት ማለት ነው። ስለዚህ እሱን መስለው እናንተ እያላችሁ ኦር ሰምቲንግ በሚል ሌላውን መምህር አባል ያልሆነውንና ጥያቄ ያነሳውን መምህር ወደ ማሸማቀቅ ሲገባ ጥያቄ ያነሳው መምህር ደግሞ ካድሬዎችንም ጉዳዩን በማግባባት ወደ እነሱ እንዲሆን ከአሁን በፊት ጥያቄዎችን ተቀብለው ተግባራዊ ያደርጉ ነበር እነዚህ የካድ መምህራን። ነገር ግን አንቀበልም ብለው ኦልሬዲ ሙሉ በሙሉ እንቢተኝነትን ሲያሳዩ ከዞኑ የመጣው ዋና አስተዳዳሪ በተወሰነ ደረጃ መልኩ እነዚህ አንደኛ ደረጃ ትምህርት ቤት የተወሰነ ቁጥር ያላቸውን ካድሬዎች ብቻ ሰብስቦ መሰናዶ ላይ እና ይህንን ሃይስኩል ላይ ያለው ግን በምንም አይነት መልኩ ቢሆን ሊሰበስባቸው አልቻለም፣ አንሰበሰብም በሚል ቶታሊ የስራ ማቆም አድማ አካሂደዋል።
ሌሎቹ አካባቢዎችስ የእነሱን ጥያቄ የደገፈ አለ ይሆን? ምናልባት ተማሪዎቻቸው እነሱን ተከትለው ከዛሬ ጀምሮ እነሱም ትምህርት ቤት እንደማይመጡ መገለጹ ነው በዘገባው ላይ የተጠቀሰውና ተማሪዎቹ ደግፈዋቸዋል። ሌሎች አካባቢዎችስ ምን ይመስላል?
ይህንን በማስመልከት በሚገርም ሁኔታ ሞጣ ቢቸና ላይ አስቀድመው ነገ ስብሰባ ጠርተዋቸዋል፣ መምህራንን ማለት ነው። ይህ ስጋቻ ስላለ መምህራንን ጠርተዋቸዋል እንዲሰበሰቡ ማለት ነው። እና ያን ጥያቄ የጋራቸው ጥያቄ ነው። በሁሉም በአማራ ክልል በሚባል ደረጃ ከአሁን በፊት ለመምህራን ማህበር ቶታሊ አንከፍልም፣ እንዲሁም ለአልማም አንከፍልም የሚል ጥያቄ ተነስቶ በተለያየ መንገድ እየታፈነን የቆየ አሁን ደብረ ወርቅ ላይ መነሳቱ ሌሎችም የሚነሳ አዝናና እያሳየ ነው። ነገ በዚህ ሞጣ ላይም ቢተና ላይም መምህራንን ስብሰባ ጠርተዋቸዋል።
ምናልባት ተመሳሳይ የስራ ማቆም አድማዎች እንደዚሁም ባለፈው ጊዜ በወለጋም እንደዚሁ ተከስቶ ነበረ፣ በደቡብ ኢትዮጵያም አካባቢ እንደዚሁም በአማራም አካባቢ እንዲሁ መምህራን አድማ አድርገዋል። ነገር ግን ብዙ አይዘልቅም። ይሄ ህብረት አንድነት በሌለበት ሁኔታ አድማ መምታቱ ጊዜያዊ የሆነ መተንፈሻ ካልሆነ በስተቀር ዘላቂ ለውጥ አመጣም የሚሉ አሉ። የእነዚህ መምህራን ጥያቄ ዘላቂ ለውጥ ሊያመጣ የሚችል ነው ወይስ ጊዜያዊ? ጥያቄያቸው ከተመለሰ ወደ ስራ ገበታቸው ይመለሳሉ?
አንደኛ ነገር ይህን ጊዜያዊ ጥያቄ ብቻ አይደለም የሚያነሱት፣ በተለየ ሁኔታ ማለት ነው ዘላቂ የሆነ መፍትሄ የሚፈልጋለው። እንደሚታወቀው ከአሁን በፊትም ቶታሊ በአማራ ክልል ላይ ከአሁን በፊት ተነስቶ ነበረ እንደዚህ ጥያቄዎች። ነገር ግን በተለያየ መንገድ ይታፈናል። የታፈነ ነገር ነው እንጂ የሚሆነው ቶታሊ የሚጠፍ አይደለም፣ ማጉረምርም ያለ መምህራን በባለፈው በተወሰነ ደረጃ አማራ ክልል ታይቶ የማይታወቅ ሁኔታ ብዙ መምህራን ቁጥር ያላቸው መምህራን ተባረዋል። ለምሳሌ ያህል ብንወስድ በይልማና ዴንሳ አርዴት ላይ 6 መምህራን በግልጽ የተባረሩት ይህ ጥያቄ ሲያነሳችሁ በሚል ተባረዋል። እንዲሁም በሌሎች አካባቢዎችም እንደዚህ ተባረዋል እና ተማሪዎችንም የማስተባበር ሁኔታ ነው ያለው። አሁን እንደሚታወቀው ኦልሬዲ ይሄ ምርጫ በዚህ ፓርቲ እንደሚለው ያለቀ ነው የተበላ ነው በሚል ቢሆንም ግን በህብረተሰቡ ላይ የሚያነሳሳው ነገር አለ። ስለዚህ ከዚህ ተያይዞ የሚቆም አይመስልም። አሁን ያለው እንቅስቃሴ መምህራንም ብሶት ላይ ነው ያለው። በተለያየ መንገድ እየተበደሉ ናቸው ያሉት። የደሞዛቸውን በይል አባይ ይቆረጥባቸዋል፣ አልማ ይቆረጣል፣ መምህራን ማህበር ይቆረጣል። በተለያየ መንገድ ስለሚቆረጥባቸው ይሄ ብሶት ስላለ አሁን የሚቆም አይደለም።
እንግዲህ መምህራኖቹን ለማግኘት እየሞከርን ነው። እስካሁን ባገኘነው ስልክ መሰረት ደውለን ነበረ፣ ስልኩ ሊሰራ አልቻለም። ሙከራችን ይቀጥላል። አሁን ያለው ሁኔታ ምን ይመስላል? እንዲህ አይነት እርምጃ ሲወስዱ ስርዓቱ ወይ ወደ አንዳች እርምጃ ሊገባ እንደሚችል ነው የሚጠበቀው። ማሰር፣ መከፋፈል፣ ከስራ ገበታ ማባረር፣ እንዲህ አይነት ነገሮች ይከሰታሉና የታዩ ነገሮች አሉ ከመንግስት በኩል?
አሁን ምንድነው የሚያደርገው? ይሄ እንግዲህ ሁለተኛ መሰናዶ ደረጃ ትምህርት ቤት ማለት ከተለያዩ አካባቢ ናቸው ያሉ የሚመጡ ስራዎች ኢትዮጵያ ማለት ነው በኢትዮጵያ። ነገር ግን ምንም የአካባቢ ተወላጅ ማለት ለመሰረታበት ይሞክራል። እሱ ከአሁን በፊት ስለሰራበት ግንዛቤ ስላለ ምንም አይነት እንቅስቃሴ እንቅስቃሴ ወይም ውጤት እንደማያመጣ አሁን ተነግሯል። መከፋፈል አይቻልም። እንደውም ኢራን እያደረጉት እየመሩት ያሉት እያስተባበሩ በድፍረትም እየተናገሩ አሉ። እዚ አካባቢ ያሉ ልጆች ናቸው። ምንም መከፋፈል አይኖርም። ከዛ ባለፈ መከፋፈል የሚፈጥረው ነገር ምንድን ነው? ካድሬዎችን በሚል ነበር የተወሰኑ ጥያቄዎችን ልክ የእነዚህ የተቃዋሚ ኃይሎች ደጋፊዎች ናቸው የሚባሉ ናቸው ብሎ ለማሸማቀቅ የሚሞክራቸው ነበሩ። አሁን ግን በተወሰነ ደረጃም ቢሆን እነዚህ ካድሬና ግንባር ቀደም እያለ ሲያቆለጳጵሳቸው የነበሩ መምህራንን አብረው የጥያቄው አካል ሆነዋል። ስለዚህ ለመከፋፈል የሚያመቸው አይሆንም። ግን ከልምድም እንደሚታወቀው የተወሰኑ መምህራንን አባር ያለው ብሎ ለማስደንገጥ ይሞክራል ብሎ ነው የሚታሰበው። አሁን ይህ ማስጠንቀቂያ ሰጣለሁ ምናምን ነገር ብሎ እነዚህ በእንቢተኝነትን የሚመሩትን ሰዎች ለማባረር እንደሚጥር ይገመታል።
በጣም ነው የማመሰግነው ለመረጃው። እንግዲህ ቀደም ሲል እንዳልኩት ደውለን መምህራኑን ለማግኘት እንሞክራለን። አንተ ለሰጠን መረጃ በጣም አመሰግናለሁ። አድማጮች በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮም የሚተላለፍላችሁን ስርጭት ነው። በ571-305-1637 የላካችኋቸው መልእክቶች ቀጥሎ ይቀርባሉ።
አድማጫችሁና ደጋፊያችሁ እባካችሁ ይችን አስተያየቴን ለአድማጭ ጆሮ አድርሱልኝ። ዘረኛው፣ ግፈኛውና ዘራፊው፣ ቀማኛው፣ የነፍሰ ገዳዮችና የመሀይሞች ትርክም የሆነው የትግራይ ወያኔ ቡድን እንደ አሳማ በሆዳቸው የሚያስቡ አስተሳሰባቸው የዝንጀሮ አንጎል ግማሽ ቅናስ የሆነውን ሰዎች በስሩ አሰልፎ ኢትዮጵያኖች በየቤታቸው በረሃብ አለንጋ ሲሰቃዩ ሲገረፉ በሀገራቸው ላይ መኖር አቅታቸው ለባርነት ወደ ተለያዩ የአረብ ሀገሮች ሲሰደዱ የባህርና የዱር አውሬ ቀልበስ ሲሆኑ ጥቂት የወያኔ ባለስልጣኖች ለስሙላ ጥላት ሀገራቸውን ያልጠበቁ መንገዶችና ግንባታዎችን አልሰርተው በድሃው የኢትዮጵያ ሕዝብ ስም የሚሰጠውን ብድርና የእርዳታ ገንዘብ ከመቶ እጅ 90ውን እጅ ዘርፈው በተለያዩ የዓለም ሀገሮች ባንክ እያካበቱ የሚገኙ ሲሆን አእምሮ የሌላቸው በስራቸው ላሰለፉት ተራ ቅጥረኞች ፍርፋሪ እየጣሉ ኢትዮጵያኖች እህቶቻችንን ለባርነት ወደ ተለያዩ የአረብ ሀገር ገንዘብ እየተቀበሉ ሸጠዋል። የሚዘርፉት የሕዝብና የሀገሪቷ ገንዘብ አንሳቸው ቅጥር ነፍሰ ገዳዮችን በማሰማራት የኢትዮጵያኑ ሰዎችን አካል አውጥተው በማሸት የጥቅም ተካፋይ ሆነዋል ናቸው። ኢትዮጵያኖችን በአስብ በመወንጀል በእስር ቤት አሰቃይተዋል፣ ገለዋል። ይህ ሁሉ አንሳቸው ለመጪው ዓመታት የግፍና የባርነት አገዛዛቸውን ለመቀጠል ሁለት ባላ ክፍለው ለመንጠልጠል እየሞከሩ ነው። በጀሌዎቻቸው አማካኝነትና ኢቦላ ቫይረስ የከፋውን ፕሮፓጋንዳ ከሚነዙበት ኢቢሲ ከሚባለው የውሸትና የማጭበርበሪያ ጣቢያ አማካኝነት የሀሰት መርዝ እየነዙ ሲሆን ወያኔዎች ለአዲሱ ትውልድ ለማስረከብ በዝግጅት ላይ የሚገኙ ሲሆን በምርጥ ትምህርት ቤትና ዩኒቨርሲቲ እያስተማሩ ይገኛል። በሁለተኛ ደረጃ በግብ ብፁዕ የኢትዮጵያ ድሃ ጾም አዳሪው ሕዝብ አሁን በተዋጣ ገንዘብ የተገደበውን የአባይ ግድብ በመገደብ ከተለያዩ አገሮች ከጎንደር፣ ከወሎ፣ ከአፋር፣ ከደቡብ ለመሬቶችን በመሰብሰብ በተገደበ ግድብና ራሷን የቻለች ታላቂቷን ትግራይ ለመመስረት እያሰቡና እያለሙ ይገኛሉ። ስለዚህም የኢትዮጵያ ህዝብ ሆይ አፈር አለበስክም እንጂ በቁም ሞታል፣ ተሸጣል፣ አገርንም መሬቱን አተ አንተ መድረሻ አተሃል፣ ያደረቀ አጥነ ምንም የቀረህ ነገር የለም። ወያኔ ስብሰባ ተሰብሰብ፣ ለምትሰባሰብበት ፖሊስ ጣቢያ ገንዘብ አጓጣ ስትባል ታጓጣ፣ እንደ ዘይትና ስኳር ታገኛላችሁ እያላችሁ ህልውናችሁን ሸጠ እስከ መቼ ድረስ ትኖራል?
አዎ አሁንም ኢትዮጵያ ለዘላለም መጀመሪያ የተጠቃለለውን ዴሲሳይ ገናና የፕሮፌሰር ፍቅሬ ቶለሳን ውይይት በጣም ነው የማደንቀው። ፕሮፌሰር ኮልጅ አድርገው ኢትዮጵያ በድወት ነው ማለት ይቻላል። ሁለተኛ ደግሞ ጊዜያችን አለመሻማት ማለት ነው። አንድ አድማጫችን እንዲሁ እንደኔ ሀሳብ የሚሰጥ ወንድማችን ማለት ነው፣ ሌቦች ሌቦች አትበሉ፣ ሌባ ሌባ ነው፣ ገዳይ ገዳይ ነው። እና በአጋጣሚው መኮንን ለማመስገን እፈልጋለሁ። እነዚህ ጎንበስ ገዳዮች ናቸው፣ እጃቸውን በብርና በደም የታጠቡ ናቸው። እና እያንዳንዱ ሲመጣ አሁንም ሌባ 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 ነው ማለት ያለብን። እዛ ምስኪ ምስኪኑን ለባደርና ወዛደር ምስኪኑን አርሶ በላውን የሱን ብር አሜሪካና ካናዳ ኤሮፕ ውስጥ መዘናናት የለባቸውም ወንድሜ ላልተልንገር ሌባ ሌባ ነው። አሁንም ቢሆን ኤኒ ፕሌስ አይደርሱም ለኝ የወያኔ ተወካሽ ናቸው መንግስት አይደሉም እኮ ነኝ። ይህን ለማለት እንደደወልኩላቸው ኢሳትን መርዳት ትልቅ 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 በሰነት ነው። ኢሳቶች እንወዳቸዋለን። ምንም ቃላት የለኝም። አመሰግናቸዋለሁ። እችን ቃላት ለማስተላለፍ ነው። እና ወንድሜዎች በትጥቅ ትግል እስከ ወርቁ ድረስ አሁን ወርቃቸው ቅርብ ነው ብያሎቹ። ምንም ነገር አትፍራ። የኢትዮጵያ ህዝብ የአድዋ ታሪክ ያለው ነው። የኢትዮጵያ ህዝብ በአረንጓዴ ቢጫ ቀይ ይኮራል። የኢትዮጵያ ህዝብ በህልውና ነው የሚኮራ ነው። የኢትዮጵያ ህዝብ ሞትን አይፈራም። ከሚዞሪ ኢሳትን እንርዳ ሁላችንም። ኢሳት የኛ አይንና ጆሮ ነው። አመሰግናለሁ።
ሄሎ ኢሳቶች እንደምን አላችሁ? ሰላም ናችሁ ወይ? እኔ ከሰሞኑ አንድ አስተያየት አለኝ። በአገር ቤት ስለሚካሄደው ሰላማዊ ትግል ትንሽ የምታቀርቡት ነገር ቀዝቀዝ ያለ መስሎ ስለተሰማኝ ነው። በተረፈ ስለምታቀርቡት ነገር ምንም ልዩነትም የለኝም። ነገር ግን ትንሽ በሰላማዊ ትግሉ ላይ ትኩረት ሰጣችሁ ዝግጅቶችን ብታቀርቡ ደስ ይለኛል። በተለይም ከሰማያዊ ፓርቲ ጋር በተያያዘ ነው። ይሄ ነው አስተያየቴ። አመሰግናለሁ። ሄሎ መልካም ጊዜ።
አድማጮች ቀደም ሲል የተከታተላችኋቸው በ571-305-1637 የላካችኋቸው መልእክቶችን ነበረም ከልብ እናመሰግናለን። በቅርቡም የሶማሌ ክልል ፕሬዝዳንት እዚህ ዋሽንግተን ዲሲ በመጡ ጊዜም ከኢትዮጵያውያን ጠንከር ያለ ተቃውሞ እንደገጠማቸው የሚታወስ ነው። ፕሬዝዳንቱም በአጸፋው የሰጡት ምላሽ አስነዋሪና አጸያፊ መሆኑም በኢትዮጵያውያን ዘንድ የሰሞኑ መነጋገሪያ ሆኖ ሰንብቷል። ይህን በተመለከተም ሲሳጌና ፕሬዝዳንቱን መነሻ ጎን የክልሉን ሁኔታ ባጭሩ ይቃኛል። በዜና ትንታኔ ዝግጅቱ መልካም ቆይታ።
አብዲ መሐመድ የሶማሌ ክልል ርዕሰ መስተዳድር ነኝ። የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር ነኝ። እናንተና እኔ እዚህ ነው የተቀመጥኩት። ስራ እየሰራ ነበረ ያው ሰውየው መጣ። ልክ እንደመጣ የሚቀረጹትን ለመቀረጽ ያው ህግ ይፈቅድለታል። የዚህ ሀገር ህግ መናገርም ይፈቅዳል፣ ግን ማንካት አይችልም። መንካት አይችልም። መናገር ይችላል፣ እንደፈለገ እንደ ውሻ መጮህ ይችላል፣ መቀረጽም ይችላል። ይህን ስላለ በዚህ ላይ መጫወት አለብን፣ በዚህ ላይ ምን መፍትሄ አለ የሚለውን ተወያየ። መፍትሄ ምንድነው? እኛም መፈክር መያዝ አለብን። በኪሶቻችን ያለች መፈክር አለ። ይሄ ደግሞ እንግዲህ እዛ ላይ ያለውን እንግዲህ ልክ እሱን በተለይ ይሄ የውሾች ይጮሃሉ ግመልም የሚለውን የነሱ ነው ማለት ነው። ይሄም እንደዛው ባዶ በርሚል ሰዎች ባዶ በርሚል ናቸው በማለት ነው። ባዶ በርሚል ናቸው። ባዶ በርሚል ደግሞ ጸባይ ነው መጮህ። ንፋስም ቢገፋም ይጮሃል ማለት ነው። ንፋስ በመጣ ቁጥር ባዶ በርሚል ይጮሃል። ስለዚህ ዩ አር ባዶ በርሚል ነው ብዬ ነው በቃ እሱ ደግሞ የጻፍ ነው። ከዛ በመቀጠል አሁን ደግሞ ሌላ መፈክር አመጣው። እንግዲህ ከዚህ ላይ ማለት ይችላል
የሶማሊያ ክልል በኢትዮጵያ ካሉ 9 ክልሎችና 2 አስተዳደር አካባቢዎች በተለየ ሁኔታ ብዙ ሹምሽሮች የተካሄዱበት ሲሆን ከሹምሽሩ ብዛት በአንድ አመት ውስጥ 2 የክልል ፕሬዝዳንቶች የተፈራረቁበት ሁኔታ አጋጥሟል። ባለፉት 2 አስርተ አመታት በሶማሊያ ክልል በፕሬዝዳንትነት ከተፈራረቁት 10 መሪዎች ረጅም ጊዜያት የቆዩትና 5ኛ አመታቸውን ያስቆጠሩት ሰሞኑን በዋሽንግተን ዲሲ ተቃውሞ የቀረበባቸውና በሚኒያፖሊስም ተመሳሳይ ሁኔታ ያጋጠማቸው አቶ አብዲ መሐመድ ዑመር ናቸው። ከሽግግር መንግስቱ በኋላ አቶ አብዱላሂ መሐመድ ሰይድ ከሐምሌ 85 ጀምሮ ለአምስት ወራት በስልጣን ላይ ቆዩ ሲሆን በሐሰን ጂሬ ተተክተዋል። ሁለቱም ከኦጋዴን ብሔራዊ ነጻነት ግንባር ሲሆኑ ሐሰን ጂሬም በስልጣን ላይ ቆዩት ለ9 ወራት ብቻ ነበረ። በሶስተኛነት የክልሉን ፕሬዝዳንትነት ያዙት ኡጋዝ አብዱራህማን አብዱጋኒ በተመሳሳይ በ9 ወራት ውስጥ በህዳር 1986 ስልጣናቸውን አጥተዋል። ለመጀመሪያ ጊዜ ከአመት በላይ በስልጣን ላይ ቆዩት የሶማሊያ ክልል ፕሬዝዳንት ኢርጣሂር ፋራሲ ሆኑ ሁለት አመት ያህል በመንበሩ ላይ ዘልቀዋል። ሙሐመድ ማሊን አሊን፣ አብዱል ረሺድ ዱላኒ፣ አብዱላህ ሐሰን ሙሐመድ እያንዳንዳቸው 33 አመታትን የክልሉ መምሪነት መንበር ሲጨብጡ አብዱል ጀቢር አቡበክር ዳውድ ሙሐመድ አሊ ሁለት አመታትን በስልጣን ላይ ዘልቀዋል። ኢህአዴግ ወደ ስልጣን ከመጣው ዲ በተዋቀረው የኢትዮጵያ ሶማሊያ ክልል ከ3 አመታት በላይ በስልጣን ላይ በመቆየትም ብቸኛ ሆኖ 5ኛ አመታቸውን ያገባደዱ ያሉት አቶ አብዲ መሐመድ ዑመር ናቸው። አብዲ መሐመድ ዑመር በሶማሊያ ክልል ፖለቲካ ውስጥ መሳተፍ የጀመሩት ከ1997 ምርጫ ወዲህ ሲሆን በምርጫውም የሶማሊያ ክልል ምክር ቤት አባል ለመሆን በቅተዋል። የክልሉ ምክር ቤት አባል መሆናቸውን ተከትሎ በመስራቅ ከሚገኙት የኢትዮጵያ መከላከያ ሰራዊት አዛዦች ጋር በፈጠሩት ቅርበት የክልሉን የጸጥታ ዘርፍ ባላፊነት እንዲመሩ እድሉ የተመቻቸላቸው ሲሆን የ2002 ምርጫ እስከተካሄደበትም ወቅት ድረስ በዚሁ ኃላፊነት ላይ ዘልቀዋል። ከኢትዮጵያ መከላከያ ሰራዊት አዛዦች በተለይም ከመስራቅ አዛዦ ከዋቱ ታጋይ ሜጀር ጀነራል አብርሃ ወልደማ በቅጽል ስማቸው ኳርተር ጋር በፈጠሩት ቅርበትና የጥቅም ትስስር የክልሉ ፕሬዝዳንትነት ቦታ እንደተመቻቸላቸው ቅርበት ያላቸው ወገኖች ይገልጻሉ። በዚህም የ2002 ምርጫን ተከትሎ የፕሬዝዳንትነቱን መንበር በመያዝ በክልሉ ይበልጥ ፈላጭ ቆራጭና አድራጊ ፈጣሪ ሆነው መከሰታቸው ተመልክቷል። አቶ አብዲ መሐመድ ለክልሉ በተመደበ በጀት ላይ ጭምር ከክልሉ ምክር ቤት ዕውቅና ውጪ ወሳኝ ሆነው በመገኘታቸው እንዲሁም በሶማሊያ ክልል የተቋቋመው ልዩ የፖሊስ ኃይል ለሚፈጽመው የሰብአዊ መብት ጥሰት ተጠያቂ በመሆናቸው በክልሉ ተወላጆች ዘንድ ተለይም በክልሉ ምክር ቤት አባላት ጭምር ቅሬታና ተቃውሞ የሚሰማባቸው ቢሆንም ከጀነራል አብርሃ ወልደማርያም ጋር የፈጠሩት ቅርበት የክልሉን በጀት በጋራ እስከመጠቀም የዘለቀ በመሆኑ ሰውየውን ከስልጣን ለማውረድ የተደረጉ ሙከራዎች ለፍሬ ሳይበቁ መቆየታቸው ተመልክቷል። አቶ አብዲ መሐመድ ከዋት የጦር አዛዦች ጋር በፈጠሩት ቅርበት ከትግራይ ተወላጆች የሆኑትን ኢትዮጵያን በሌላ ጎራ በመፈረጅ ሶማሌዎች ከትግራዮች ጋር እንዲቆሙ በየአጋጣሚ ሲቀሰቅሱ መቆየታቸውን የቅርብ አጋሮቻቸው የነበሩ በአደባባይ አጋልጠዋል። በተለይም የቅርብ ረዳታቸውና የሶማሊያ ክልል ወጣቶች ማህበር ፕሬዝዳንት የነበረው ወጣት አብዱላህ ሁሴን በቪዲዮ አስደግፎ ይፋ ባደረገው መረጃ ፕሬዝዳንቱ ከሶማሊያ ሀገር ሽማግሌዎች ጋር ባደረጉት ውይይት ወዳጆቻችን ትግራዮች ናቸው ሲሉ ይደመጣል። ዛሬ ትግሬዎች ከማንም በላይ ሶማሌዎችን ኦጋዴኖችን ይወዳሉ። ነገር ግን ኦጋዴኖች ናቸው ተኩስ ከፍተው የሚገድሏቸው። እናም ኦጋዴንን አስተጥቆ አገሪቱን ከኛ ጋር ሆኖ የመምራት ሐሳብ ነበረው። ስለዚህ ኦጋዴንን ከጎኑ በማድረግ አማራው ተመልሶ ስልጣን እንዳይዝ የማድረግ አላማ ነበረው። እኛ ግን በትግሬዎች ላይ ተኩስ ከፍተንባቸው። ዋናው ችግር ኦጋዴኖች ጉራጌውንም ኦሮሞንም ትግሬውንም ሁሉንም አንድ ላይ አማራ ይያሉ ነው የሚጠሉት። እነሱ እኮ ከኛ በላይ እርስ በርስ አይዋደዱም። መቼውንም ቢሆን እኮ እነርሱ እርስ በርስ የማይታረቁ ሰዎች ናቸው። በዚህ ምክንያት ለማደግ አልቻልንም። ኋላ ቀር ሆነናል። እኛ እነሱን እንጣጥለን የምናያቸው ከሆነ እነሱ በእኛ ላይ ተባብረው አይነሱም ወይንም አያጠቁንም። እነሱ መቼም ቢሆን ተባብረው አንድ ሊሆኑ አይችሉም። አንድ ሶማሌ አዲስ አበባ ሲሄድ ትግሬ ስር ነው የሚገባው። ምክንያቱም ትግሬዎች ናቸው ለርሱ የሚቀርቡት። የ41 ዓመቱ አብዲ መሐመድ ዑመር ትምርታቸው የተገጣው አንደኛ ደረጃ ላይ በመሆኑ በአቅም ማነስና በግንዛቤ እጥረት በክልሉ የፈጠሩትን ቀውስ ለማረምና ሁኔታዎችን ከውስጥ ለማስተካከል በተደረጉ ሙከራዎች የፓርቲያቸው ስራ አስፈጻሚ 7-5 በሆነ ድምጽ ካላፊነታቸው እንዲነሱና የፕሬዝዳንትነቱን ስልጣን በክልሉ ምክር ቤት እንዲታይ ውሳኔ አሳልፈው ነበር። ሆኖም አቶ አብዲ መሐመድ ለውሳኔ ያለገዛም ከማለት ባሻገር በአብላጫ ድምጽ ውሳኔ ያሳልፉባቸውን 7 የፓርቲውን ስራ አስፈጻሚ ኮሚቴ አባላት ከፓርቲው በማባረር ወደ እስር ቤት ለስገቧቸው ሲንከሳቀሱ ግለሰቦቹ ሸሽተው አዲስ አበባ ገብተዋል። የፌደራል መንግስት ባለስልጣናትና የሀገሪቱ የደህንነት ዋና ኃላፊ አቶ ጌታቸው አሰፋ ግለሰቦቹ ወደ ፓርቲውና ወደ ኃላፊነታቸው እንዲመለሱ ትዕዛዝ ቢሰጡም የምስራቅ አዛዡን ጀነራል አብርሃ ወልደማርያምን ከጎናቸው ያሰለፉት አቶ አብዲ መሐመድ ዑመር ውሳኔውን አልቀበልም በማለታቸው የተባረሩት ግለሰቦች ለወራት በአዲስ አበባ ለመቆየት ተገደዋል። የሶማሊያ ክልላዊ መንግስት ፕሬዝዳንት አቶ አብዲ መሐመድ ከፌደራል መንግስት ባለስልጣናት ያውም ከደህንነት ኃላፊው ጭምር ትዕዛዝ አልቀበልም ብለው በሰራዊቱ አዛዦች ድጋፍ ስልጣን ላይ መቀጠላቸው በመንግስት መዋቅር ውስጥ ያለውን ስንጥቅና መገፋፋት የሚያንጸባርቅ ከመሆኑ ባሻገር አቶ አብዲ መሐመድ ዑመር ከሰሞኑ ተቃውሞ ጋር አያይዘው የሀገሪቱን ከፍተኛ ባለስልጣናት ተጠያቂ በማድረግ መጻፋቸው የግለሰቡ ቀጣይ ዕጣ ፈንታ ይበልጥ አነጋጋሪ ሆኖ ወጥቷል። ቦዳ ካኖ በተባለ የመጀመሪያ ደረጃ ትምህርት ቤት ትምህርታቸውን ጀምረው እዚያው ላይ ቆሙትና በመብራት ኃይል መስሪያ ቤት ውስጥ በተራ ሰራተኛነት ጥቂት አገልግለው የስልጣን መሰላል የተዘረጋላቸው አቶ አብዲ መሐመድ
ረቡዕ መጋቢት 2 ቀን 2007 ዓ.ም
ዋሽንግተን ዲሲ ሜሪየት ሆቴል በአክቲቪስት መኮንን ጌታቸው ተቃውሞ እንደቀረበባቸው ይታወሳል።
This guy is a genocide criminal. Somali young people are being killed by this guy. He wanted in shooting in ICC. He's a genocide criminal. Security, do not cooperate with him. He's a criminal.
አቶ አብዲ መሐመድ ዑመር በተቃውሞ ወቅት ባስነዋሪ ቃል ሰጡት የነበረው ምላሽ ይበልጥ አነጋጋሪ ሆኖ ቢወጣም እርሳቸው ግን በመላሻቸው ተከለኛነት ተከራክረዋል። እንዲያውም ኢሳት ዜናውን ባቀረበበት ወቅት እርሳቸውን አስነዋሪ ቃላት ያሰገደው ኢሳትን ጭምር ልኩን ስለነገርኩት ነው ብለዋል። ወደ አሜሪካ ከመምጣቴ በፊት ቀደም ሲል በፌደራሉ መንግስት ባለስልጣናት ላይ ሲፈጸም የነበረውን ስላየው እኛ ግን በበቂ ተዘጋጅተን ነበር ሲሉ ዝግጅቱም በተቃውሞ የተጻፈ የጽሑፍ ምላሽ መሆኑን በምስል አስደግፈው አብራርተዋል።
አብዲ መሐመድ የሶማሌ ክልል ርዕሰ መስተዳድር ነኝ። የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር ነኝ። እናንተና እኔ እዚህ ነው የተቀመጥኩት። ስራ እየሰራ ነበር። ያው ሰውየው መጣ። ልክ እንደመጣ የሚቀረጹትን ለመቀረጽ ያው ህግ ይፈቅድለታል። እዚህ ሀገር ህግ መናገርም ይፈቅዳል። ግን ማንካት አይችልም። መንካት አይችሉም። መናገር ይችላል። እንደፈለገ እንደውሻ መጮህ ይችላል። መቀረስም ይችላል። ይሄን ስላለ በዚህ ላይ መጫወት አለብን። በዚህ ላይ ምን መፍትሄ አለ? የምነው ታዋየ መፍትሄ ምንድነው? እኛም መፈክር መያዝ አለብን። በኪሶቻችን ያለች መፈክር አለ። ይሄ ደግሞ እንግዲህ መዛራ ያለውን እንግዲህ ልክ እሱን በተለይ ይሄ የውሾች ጮሃሉ ግመልም የሚለው የነሱ ነው ማለት ነው። ይሄም እንደዛው ባዶ በርሚል ሰዎች ባዶ በርሚል ናቸው በማለት ነው። ባዶ በርሚል ደግሞ ጸባይ ነው መጮህ። ንፋስም ቢገፋም ይጮሃል ማለት ነው። ንፋስ በመጣ ቁጥር ባዶ በርሚል ይጮሃል። ስለዚህ ዩ አር ባዶ በርሚል ነው ብዬ ነው በቃ እሱ ደግሞ የጻፍ ነው። ከዛ በመቀጠል አሁን ደግሞ ሌላ መፈክር አመጣው እንግዲህ ከዚህ ላይ ማልበም ትችላለህ።
ጩኸት ኦኬ በጩኸት ያ
ብቃት የሚፈራ አይደለንም። በጩኸት የምንፈራ አይደለንም። እንግዲህ ይሄ ደግሞ ስለ ሻቢያ ተላላኪ መሆናቸውም የሚያሳይ ነው። ሪሊ በቃ እሱ ለኛ በቃ አሻንጉሊት ይላል። እሱ ነው አሻንጉሊት። የሻቢያ አሻንጉሊት እኮ እሱ ነው።
በርሳቸው ላይ የተፈጸመው ተቃውሞ በኢሳትና በግንቦት ሰባት የተቀናባበረ ነው ሲሉም የከሰሱ ሲሆን አልፈራቸውም በውጭ የሚገኘው የሶማሊያ ኮሚኒቲ ደጋፊ ነው ሲሉም ተደምጠዋል።
ግንቦት ሰባት የሚባል ፈሪ የመጨረሻ ፈሪ የመጨረሻ ሽፍታ የመጨረሻ ቶሪስት ነው ብዬ ነው የማምነው እኔ። እሱና ተከታዮቹ በሙሉ የግንቦት ሰባት በለው የሻቢያ ተላላኪ መሆናቸው እናምናለን። ጫጫፊ ነዙ ናቸው። ከዚህ በፊት ብዙ ህዝብ ይጨፍጭባል፣ ብዙ ሶማሌ ይጨፍጭባል። በደርግ የተጨፈጨፈ ነው። ይሄ ደግሞ የደርግ ቅሪት ናቸው። እኔ ዲሲ ነው ያለሁት፣ ነገ ምን ያብልሰር ያለው። እኔ ደግሞ እዚህ ብዙ ተከታይ አለኝ። የማወቅ ያለባቸው በጣም በጣም ብዙ ተከታይ አለኝ። ቅንጅት በሙሉ ቢሰባሰቡ አንድ ነገር ሊያደርጉ አይችሉም። ተማምንበታለሁ። በራሴና በእኔ የሚመራቸው ህዝብና ዲያስፖራ ኢትዮጵያ ሶማሌ ነኝ። እኔ ጠባቂ ነኝ። እኔ ጎን ያለው። ስለዚህ እሱና ተከታዮቹ በሙሉ አልፈራቸውም፣ ምንም ሊያደርጉም አይችሉም።
አቶ አብዲ መሐመድ ዲያስፖራው በተለይም የኢትዮጵያ ሶማሌ በበልጥም በሚኒሶታ ሚኒያፖሊስ ያለው የሶማሊያ ኮሚኒቲ ደጋፊያቸው መሆኑን ቢናገሩም የጠበቃቸው ከዋሽንግተን ዲሲ የበረታ ተቃውሞ ነበረ። ተቃዋሚዎቹ ሰውየው ላይ ጉዳት እንዳያደርሱ በፖሊስ ጥበቃ ሲደረግም ታይቷል።
Come on, 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 come on
የሶማሊያው ክልል ፕሬዝዳንት በአሜሪካ ግዛት ለሚገኙ የሀዲግ ደጋፊ ሚዲያዎች ሲናገሩ ተቃውሞ የተቀነባበረው በግንቦት ሰባት እና በኢሳት በማለት የገለጹ ቢሆንም አክራ በተባለውና በሶማሊኛ ቋንቋ በሚዘጋጀው ድረገጻቸው ላይ ባሰፈሩ ጽሑፍ ከተቃውሞ በስተጀርባ ግንቦት ሰባት እና ኢሳት ብቻ ሳይሆኑ የኢትዮጵያ ደህንነት መስሪያ ቤትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሉበት ብለዋል። ከጽሑፉም ጋር ዋሽንግተን ዲሲ ላይ ያሳዩትን መፈክር ማያያዛቸው አንዳንዶች ጉዳዩን ከሰውየው ጤንነት ጋር አያይዘው ቢመለከቱትም በሶማሊያ ክልል ጉዳይ በፌደራል መንግስቱ የፖለቲካ አመራርና በሰራዊቱ አዛዦች መካከል የቀጠለውን አለመግባባት ሰውየው በአደባባይ መፈንጠቃቸው ቀጣይ ዕጣ ፈንታቸው ምን ይሆናል የሚለውን ብርቱ ጥያቄ ቀሰቀሰ ቢሆንም ውጤቱ በሂደት የሚታይ ይሆናል።
አልማጮች በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮን የሚተላለፍላችሁን ስርጭት ነው። ወደ ለቱ ልዩ የኢሳት እንግዳ ዝግጅት እናልፋለን። ወደ ኤርትራ በርሃም በድምጽ እንወሰዳችሁ። ኤርትራን ከመሸጉት የኢትዮጵያን ተፋላሚ ኃይሎች ጋር የሚቀላቀሉ ኢትዮጵያውያን ቁጥር እየጨመረ እንደሆነ ከስፍራው የሚደርሰን መረጃ ያመለክታል። ከሰሞኑም ሁለት የጎንደር ባላብቶች በኤርትራ የሚገኙትን ተፋላሚ ወገኖች ተቀላቅለዋል። የህዝባዊ ወያኔ ሀርነት ትግራይ ሰራዊትም ወታደራዊ ልብሱን በማውለቅ በከፍተኛ ቁጥር ኤርትራ እየገባ ነው። ከሁለቱም የጎንደር ባላብቶች ጋር ያደረግነው ቆይታ ነው። በልዩ የኢሳት እንግዳ ዝግጅት ወደ እናንተ የሚደርስላችሁ መልካም ጊዜ።
ፋኖ ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበር ምንም ይታከተኝ።
በጣም ነው ማመሰግናችሁ። መረጃው እንደደረሰን ከሆነ ባላብት ናችሁ እዛ ባውን ሰዓት የትግሉ አማራጭ መርጣችሁ የገባችሁት ባላብት ናችሁ?
ሁለት ነው ያለ ነው።
ባላብቶች ናችሁ?
አዎ ባላብቶች ነን።
እስቲ ምንድን ነው ያላችሁ?
እኔ ሆቴልና ፋርማሲ ነበር።
እሺ ጓደኛውስ?
ጓደኛዬ ፖሊስ ይገዛል። ያዘኝ አለ ተልኩኛ አቅራቢ ነው እና ምን ግዴታል።
እሺ በጣም ነው ማመሰግናችሁ። እንግዲህ ሁለታችሁም የትግሉ አማራጭ ይሻላል ይሄ በስልጣን ላይ ያለው ስርዓት በኃይል ነው የሚወገደው ብላችሁ ኤርትራ በረሃ ነው የምትገኙት እንደዛ ይመስለኛል።
አዎ
ለምን መረጣችሁት ይሄን አማራጭ?
አማራጩ እንደምን የሆነውን መንግስት ማቃወም የሚቻለው በሰላማዊ ትግል ባለመሆኑ በተሰነፈረ በመሆኑ በዚህ መልኩ ለመታገል ስለወሰኑ።
እስቲ ምንድን ነው የደረሰባችሁ እንግዲህ ወደዚህ ውሳኔ ላይ ለመድረስ? መቼም የሆነ ነገር የተፈጸመ በደል ሌላም ነገር ሊኖር ይችላል። ከዚህ ውሳኔ ላይ ያደረሳችሁ ምንድን ነው?
ከዛ በፊት ከአሁን ነገሩ ከመባባሱ በፊት ያው ደጋፊ ባለመሆናችን የበለለ ተቃዋሚ እንዳልሆንም ደጋፊ ባለመሆናችን ይሆናል። እኔ ደግሞ ቀደም ሲል በ97 ዓ.ም በግል ተወዳዳሪ ነበርኩ። ጎንደር ከተማ ወረዳ ጎንደር ከተማ ወረዳ ውስጥ ለአንድ መስሪያ ጣቢያ ላይ ተወዳዳሪ ነበርኩ በግል እና በዚህ የተነሳ ከሰዎች ጋር ከወያኔ ጋር የመጠራመድ ጉዳይ አለ። ብዙ ጊዜ እነሱ ጋር ለአስራ አንግባባም። ነገር ግን ወደዚህ ነገር አገባን። ትልቁ ነገር ለ16 የጥር 16 ላይ ታላቅ የሆነ ስብሰባ ነበር በአብርሃ ቢራ ከተማ ውስጥ እና በዚህ ይህ ስብሰባ የተነሳው ቀደም ሲል በሁለቱ ክልሎች መካከል በክልል አንድና በክልል ሶስት በጠገዴ ወረዳ አካባቢ በነበረው የድንበር የማጥፋት ሁኔታ የጠገዴ አርማጭሆና የምዕራብ አርማጭሆ ተቀርነቶና የምዕራብ አርማጭሆ ነዋሪዎች ድንበራቸውን ለማስከበር እዛ ድረስ ወደ 3000 በላይ የሚሆን ህዝባዊ ሰራዊት ማለት የራሱ አጣቂ የባህሪን ወያኔ ድንበራችን ማስከበር አልቻለም። ከመዚት ወደ ሱዳን የሄደ መሬት እንዳለ እናውቃለን። ከዛ በኋላ ደግሞ አሁን ደግሞ የክልል አንድን መሬት ብቻ በማጥፋት የአማራን ላይ በአማራ ድንበር ላይ የይገባኛል ጥያቄ የሚጠይቅም የተሟላ ምላሽ የሚሰጥ አመራር ስለሌለን ባህሪን ስለማመራ መዋጋት ይኖርብናል በመንበራችን ብለው በተገቢ ወረዳ በልዩ ስሙ ማይቧ አካባቢ ጦርነት ነበር በ16 አካባቢ። ከዛ በኋላ በዚህ ጦርነት በእንደሆነ የተነሳ በዚህ በኩል ከኛ ማለት ከክልል አንዱ ከመጡትና ከዚህ ከአማራው ክልል ከሄዱት ሰዎች መካከል በተደረገ ውጊያ የሞቱ ሰዎች ይኖራሉ። ነገር ግን በእኛ አካባቢ አንድ ሰው እየቆሰለ ነበረ። የህመምተኛ ነው፣ አልጋ ላይ ያለው። ስለዚህ ከዚህ በኋላ ይህን ጦርነት አስቆመው የፌደራል ፖሊስ ነበር። ይህ ፌደራል ፖሊስ ጦርነቶች አስቆሙ። ከዚህ በኋላ በዚህ በድንበሩ ጉዳይ ያለው ሁኔታ ፌደራል ጉዳዩን ይመለከተውና በቅርብ ቀን እናስተካክላለን በሚልበት ሰዓት ህብረተሰቡ የለም ፌዴራል ሆነ የክልል መንግስታችን በባህል የሚመራ የክልል መንግስታችን ስለ እኛ ሊቆረቆር አይችልም። እንኳንና ስለ አማራ ብሔር ስለ ኢትዮጵያ መቆርቆር አይችልም። ዩኒቨርሲቲን አካባቢ የላከው
በጣም አመሰግናለሁ ጓደኛውን ላግኛቸው እርሶን ወደ እርሶ መለሳለሁ ጓደኛውን ላግኛቸው ተነስተልኝ እርሶን ባላብት ነው የጎንደር ባላብት እንደሆነ ነው የተነገረናም ወደ ትጥቅ ትግል ገብተዋል ከዚህ ሳኔ ላይ የደረሱት ከጓደኛው የተለየ ሐሳብ አሉት ይሄንን አማራጭ የወሰዱበት ምክንያት
የትግል አማራጭ የወሰዱበት ምክንያት የተለያየ ምክንያት ይቻላል እኔ በቆይታዬ ከያድጋ የተወሰነ ቆይቻለሁ ከዛ በኋላ መረዝም ጊዜ ወደ 17 ዓመት ስለሚች የተለያየ ነገርና ንግድ ውስጥ ነው የነበርኩት ከዛ በኋላ በተለያዩ ምክንያቶች ተፈልገው በተለያዩ መሰናክሎች ተፈልገው ሰዎች አካባቢ ያሉ ሰዎች ወደ ድርጅት የማይጠጋን ሰው ችግር ለመፍጠር በሚያደርገው ድርጅት ወይም በሚሰራው ስራ ብዙ ነገሮች ተፈጥረውብኝ ስደት ይዤ ነበር ከስደት ተመልሼ አብራጅር አካባቢ የኖርኩ ነው እንግዲህ ህዝብ ጋር ተለማምጅ አሁን ጓደኞች ጋር ጓደኛ የነገረ ነገር እሱ ጋር ሆነን ህዝብ መርጦን የነበረው የአቋም መግለጫዎች ህዝብ እና የትግራይ ህዝብ የአማራ ህዝብ ሌሎች ሌሎች የሚሉትን ነገሮች አይደለም አጠቃላይ የሚሰሩ ስራዎች የወያኔ ተንኮልና ሌብነት ማጭበርበር ጋር በተመሰረተ ህዝብን ከህዝብ ማጋጨት ስለሚፈልግ የሚሰራቸው ሴራዎች ናቸው። እነዚህ መረብ ማንሳት አለበት። ከሚል የምንተዋወቅ ሰዎች በጋራ ለመታገል ከፈለግነው ከምንፈልገው አንጻር ተሰባስበን በስብሰባው አጋጣሚ ወያኔን ከመቃወም አንጻር የመግለጫዎችን በእኔ በኩል መግለጫዎችን ከሚጽፉ ሰዎች ተመርጬ የአቋም መግለጫዎችን ጽፌ አንድ ደን ህዝብ ላይ ያኔ በማድረግ በማግስቱ ደግሞ ወጣቶችን በማደራጀት ተደራጁ በማለት ጭቆናው በርትቷል። እስከዛሬ የነበረ ችግሮች አልፎ አልፎ የሚከሰቱ አሁን ግን ወደ ብሶት ወደ ሰቆቃ ወደ ጭካኔ የመጣ ስለሆነ ሁላችንም ወደ ትግል ልናሰብ የምንችልበት መንገድ በመናገራችን ወያኔ የተለያዩ መልኩ የመፈለጊያ ወረቀት የማገኛ ወረቀት ስላወጣብን ሁለት ለአስራ ስምንት ቀን ከተለያዩ ቦታ ቆይተን ወደ ትግል የምንቀላቀል ገብተናል።
እንግዲህ እንደምንሰማው ከሆነ አሁንም በዛ አካባቢ ከፍተኛ ውጥረት እንዳለ ነው። እናንተም ቀደም ሲል የነበራችሁበት አካባቢ ሰሞኑንም ቀደም ሲል ከቀረበውም ዝግጅት ለመረዳት እንደተቻለው አካባቢው በፌደራል ፖሊስ በመንግስት ታጣቂዎች ተወረረ እየተነገረ ነው ያለው። ይህንን አማራጭ ስትወስዱ እንደው ያስቸገራችሁ ነገር የለም? ወደዛ አካባቢ የሚደረግ ጉዞ አስቸጋሪ፣ በመንግስት ቁጥጥር ከመንግስት እይታ ውጪ እንዳልሆነ ለማሳየት ጥረት እየተደረገ ነው። እናንተ ምንም ያስቸገራችሁ ነገር የለም ወደዚህ ትግል ስትገቡ?
በእርግጥ የሚያስቸግሩ ነገሮች አሉ፣ ግን ያው አንድ ጊዜ ከቆረጥ ተመስገን ደሳለኝ ያለው ነገር አለ። የጦርነት መጣ ቢሉት አንድም ግባ በለ ብሏል ያኔሬት ይላል ተመስገን ደሳለኝ። ስለዚህ የእኛም አማራጭ ዘጠኝ ጊዜ በጥማችን ከመሞት የተሻለው አማራጭ የትግል ጎራ ውስጥ ገብተ አንድ ጊዜ መሞትም ካለ መሞት ይሻላል ከሚል ምክንያቱም ሌላ አማራጭ የለም። ተሰርክም አገር ውስጥ ኖርክም በተለያየ መልኩ የወያኔ ጫና አለበት። ወይም ጫና ሁሉ ጊዜ አንገብ ገፍተት የበታችነ ለመኖር ምንም አማራጭ የለ፣ አማራጭ መታገኝ። ስለዚህ ያን ነገር ደግሞ ለማድረግ በቁረጥ ነው። ስፖርት ደግሞ መንገዶቹ ይታያል። በዚህ ምክንያት ወደ ትግል መቀላቀል ይቻል ነው።
እንግዲህ እስቲ ወደ ጓደኛው ልመለስ። እንግዲህ ሁለታችሁም በቅርቡ ከተፈጸመው በድንበር አካባቢ በተፈጸመው የህዝባዊ ወያኔ አርነት ትግራይ ታጣቂዎች እና በጎንደር አካባቢ ነዋሪዎች መካከል በተፈጸመው ግጭት የተነሳ ከዛ ጋር በተያያዘ ነው ይህንን የትጥቅ ትግል የመረጣችሁት። አሁን ያለው እዛ ያለው ህዝብስ ምን እያሰበ ነው? እንደምንሰማው ከሆነ አማራጭ አቶ በሰላማዊ ትግልም ያለውን ተስፋ እያሟጠጠ እየጨረሰ ያለ ይመስላል። እንደሚነግሩን ከሆነ ምን እያለ ነው ህዝቡ? በቅርበት ስላላችሁ በቅርበት ስለነበራችሁ ነው የጠየቅኩት።
ህዝቡ አማራጭ የሰላማዊ ትግል አማራጭ አካት ዋታ ነው ብሎ ያስበው። ምክንያቱም በሰላማዊ ትግል አንድ ሁለት ሶስት አራት ጊዜ የታየ በመሆኑ ከዚህ ጋር መጫወት በጨዋታ መጫወት የሚፈልግ ሰው የለም። ስለዚህ አማራጭ አድርጎ የሚወስደው ወደ ትግሉ መግባት ነው። ነገር ግን ትግሉ መግባት ደግሞ በጣም ቀላል ነገር ነው። ከአካባቢው መስራት የሚቻልበት ነገር እንዳለ ህዝቡም ራሱ ያስባል። መጥቶም ለመታገልም ብዙ ያስቸግረው ነገር የለም። በእርግጥ ቀደም ሲል ጓደኛ ጋር ስናገር ነበርከው አካባቢ በተለያየ ነገር ለማወጠርና በአካባቢ ላይ ላይነትን የተሸከሙ ያህል እንደሚሰማቸው አድርጎ ያስባሉ። ነገር ግን ከአይናቸው ላይ ብዙ ነገር እየተሰራ ነው። በጣም በርካታ የሆነ አሰቃቂ ስራ ስለሚሰሩ ከሆኑ የምናየው ነገር ራሱ ቤት ለቤት የገቡ መፈተሽ፣ የአንዳንድ መታወቂያ መጠየቅ፣ ያወጡት ሰዎች ታውቃቸዋላቸው ይህን ያሉ የምን ያሉ እንደዚህ ከአረኞች እና ግንቦት ሰባት ከተማ ውስጥ ገብተዋል በቃ እያሉ ህዝቡ መረበሽ እና እነሱ በተረበሽ ቁጥር ህዝቡ መረበሽ እንደ አማራጭ አድርገው ያዙ። ምክንያቱም የደዚህ አካባቢ እንደሚገባ መገባት እንዳለበትም አይደለም ሌላው ጭቁ ህዝብ እነሱ ሚጠመ ያቁታል። ያ ደግሞ የሚገባው በትጥቅ ትግል ብቻ እንደሆነ ህዝቡ ብቻ ነው የሚያውቁ ራሳቸውን ከሚያውቁት ነው የሚያክል ህዝቡን በየቤቱ ሰሞኑን ያለው ነገር በቃ ይሄ ነው። ትናንት ነው ትንሽ ቀን እንዳለ እንጂ ውሃ መጠጫ ድረስ ሲሳጡበት ወንዙ ይበልጥም ህዝቡ የከተማው ህዝብ ሲረብሱት ነው ያሉት። እና ያመላክተው ትጥቅ ትግሉ ካልሆነ በስተቀር ሰላማዊ ትግል አማራጭ ሊለን አይሆንም።
አሁን ወደፊት ምን ታስባላችሁ? እንግዲህ ኤርትራ በረሃ ገብታችኋል፣ ብረት ለማንሳት ተዘጋጅታችኋል፣ ስርዓቱ በኃይል ይወድቃል ብላችሁ ይህንን አማራጭ ተከትላችኋል። ምን ታስባላችሁ?
ከዚህ በኋላ ምን የሚታሰብ ነገር አለ? ወያ ይመጣ የሚታሰብ ነገር ወያ ጥሎ ሰላማዊና አንድነት የጠበቀ ሀገር እንድትኖር ማድረግ ወይ መመለስ ነው አስተዋጽኦ መክፈል። ይህን ብቻ ነው አሁን አስተዋጽኦ ከፍሎ ለማለት ብቻ መታገል ካልሆነ በስተቀር ከዚህ በኋላ የመጨረሻው ትግል ላይ ስላለን አማራጫችን ወያኔዎች ወርቅ ድረስ በሚቻለው ነገር ሁሉ በመታደም ራሳችንን ይሄኛ ብቻ እያንዳንዱ ጥለት አይደለም አጠቃላይ የሀገሪቱ ራሷ የሀገሪቱና የዛ ጠላት የሆነውን ወያኔ ወርቅ ድረስ ያለምንም አፈግፈግ ታግሎ አጣብሎ ሰላምና የተረጋጋች ኢትዮጵያ መመስረት አስተዋጽኦ ማድረግ ነው። መልክቴ ኖረኛል ኢትዮጵያ ህዝብ መልክት ይኖረኛል። እንደሚታወቀው ለዘመናት
በበርካታ አመታት አምባገነን ተቋሚዎች ሲሰቃየ ኖረ ህዝብ ነው። ጥቅስ ግንኙነት ዛሬ ብቻ አይደለም፣ ቀደም ሲል ጀምሮ ሲታገልበት የቆየ ልምድ ያለው ታላቅ ህዝብ ነው። ይህ ይመጣል የሚጥለውን ይመጣል የሚያስፈልገው ይመጣል። ብዙ የቸገር ህዝብ አይደለም፣ የተለጠነና ራሱን ያደራጀ ህዝብ መሆኑ በያለበት ራሱን አንቃብቶ ህዝባዊ ግዴታውን ወጣት ከመንግስት ግለሰባት ጋር እንዲቀላቀልና ድጋፍ እንዲሰጥ በማጠረጋበት አንገበት።
እሺ፣ አመሰግናለሁ ጓደኛውን። የመጨረሻ መልእክታቸውን ልቀበል። እሺ፣ እንግዲህ ምን ያስባሉ? ለኢትዮጵያ ህዝብ የሚያስተላልፉት መልእክት ካለ በመጨረሻ የእርስዎን መልእክት እንቀበል።
አዎ፣ ወይኔ ከተለያዩ ህዝብ ጋር ተጣልቷል፣ ተዳምቷል፣ ተቋስሏል፣ ብዙ አስቀይሟል። ስለዚህ የተቀየመው የሚችለው ከአርበኞች ግንቦት ሰባት ጋር ተቀላቅሎ ለመታገል መጣል። በሁሉም ቢሆን እዛው ሆነም ደግሞ ጠላቱን ያንበረክት መሪዎችን ራሱን አደራጅቶ ለትግል እንዲነሳሳ ሁሉ ጊዜ ድጋፉ ከአርበኞች ግንባርና ከመንጃ ውጭ ወያኔ ስለማያርቅ በሱ ሀሳብም ሆነ ሁሉ ጊዜ ፈረሱኛ ወደውኛው የሚል መንግስት በመንግስት ደረጃ ተቋቋመ። መንግስት እንደ መንግስት ሆኖ የመጨረሻውን ውጤትን ለማየት ከአርበኞች ግንቦት ሰባት ጋር ተደራጅቶ ማንነትን ሊያሳይ ይገባል። የህዝብ ብርታትን የህዝብ ሀያልነትን ሊያይ ይገባል። በዚህ ምክንያት የኢትዮጵያ ህዝብም ተሰባስቦ ይህን አረመኔ ስርዓት ለመጣል ሁላችን የምንዘጋጅ ነው። ይሄ ነው መልክት። ይሄ ነው
በጣም ነው ሁለታችሁንም የማመሰግነው። በኤርትራ በረሃ በቅርቡ በዚህ ባለፈው ሳምንት ውስጥ የገባችሁት ሁለት ባለሀብቶች ለነበረን ቆይታ በጣም አመሰግናለሁ።
እኛም እናመሰግናለን።
ፋኖ ፋኖ፣ ኧረ ፋኖ ፋኖ፣ ፋኖ ጫካው ገባ ሳይሰናበተኝ፣ እሸኘው ነበረ ምንም ይታክተኝ። ፋኖ 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 ደስ ይለኛል ሲታጠቅ ማለዳ፣ የሚያበላ መስሎ የሚሸኝ እንግዳ። ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው። እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር። ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይህ ችግር የለም ወይ ደመላሽናለሁ ደመላሽናለሁ።
እንግዲህ አድማጮቻችን፣ የዛሬው ስርጭታችን ባዳመጣችሁት መልኩ ተጠናቋል። መሳይ መኮንን አስተናገድኳችሁም። ምሽቱን የሰላም የፍቅርም የደስታ እንዲሆንላችሁም ከልብ እንመኛለን። ኢትዮጵያም በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና ደሩ።
ፋኖ ደስ ይለኛል ሲታጠቅ ማለዳ፣ የሚያበላ መስሎ የሚሸኝ እንግዳ። ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ፣ በላው በላው ሲል ነው የወንዳብነቱ። ሴትን ትዋጋለች ከረጋ መሬቱ። ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከረበሉ ጋር ከረበሉ ጋር። ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ቢደረቡ አይበጂ ቢደረቡ አይበጂ። ጠምጥሞ ወገቡ ላይ ሸበለው ዝናር ሸባርጎ ከሽንጡ ላይ ሸበለው ጎራዴ መዞ ጠላት ገዳይ ሸበሌ ረ ሸበለው ሸበለው ኧረ ተው በሉት ሸበለው ያን ባለ ቦሎ ሸበለው ሰጠው ለንፋስ ሸበለው አንጓሎ አንጓሎ ሸበሌ ወንደ ቆላው ሸበለው ወንደ ቀሪሳ ሸበለው ያረፈው ልቤ ደሞ ተነሳ ሸበሌ ረ ሸበለው ተለየ ቼበረው እንዳትያ ኮኮብ ሲነጋታየ ቼበረው ወራ ቼበለው
ያለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።